መልካም ሰንበት። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን፣ ምስጋና ይድረሰው። ምሕረቱን ቸርነቱን ጸጋውን አብዝቶልን እንደገናም በፊቱ እንድንቀርብ ለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈራንስ በደህና መጣችሁ። ዛሬ ማርች 28 2026 እንደ አውሮፓውያን አቆጣጠር የቅዳሜው የሰንበት አገልግሎታችን ጊዜ ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7101 ነው። ዛሬን ሰንበት ትምህርት የምታስተምረን እህታችን አስምር ደሴ ነች። ፕሮግራሙን የምመራው ማርሸት ነኝ ከካሊፎርኒያ። ዛሬ የምናጠናው ሰንበት ትምህርት የ13ኛው ሰንበት ትምህርት ነው። እግዚአብሔር እንድታደርግ የሚፈልገውን ማድረግ በሚል አርዕስት ነው የመጨረሻውን ሰንበት ትምህርት የምንወያየው። የመታሰቢያ ጥቅሱን አነባለሁ። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አሜን። አመስጋኞቹንን ለተደረገልን አመስጋኞቹንን መገኘት እንድንችል እግዚአብሔር አምላክ ይርዳን። እንጸልይ። መሐሪ ታጋሽ ሩሩህ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋህን፣ ምሕረትህን፣ ቸርነትን አብዝተህልን በምሕረት ዓይኖች አይተና ተመልክተህን እንደገናም በፊት እንድንቀር ስለረዳህን ተመስገን። ልጆቼ ልትለን ስላላፈርክብን እናመሰግንሃለን። እኛም አባባ ብለን እንድንጠራህ የልጅነት መብትና ማድረግ ስለሰጠን ክብር ሁሉ ላንተ ይሁን። አቤቱ ሳምንታችንን በመውጣት በመግባታችን ሁሉ ከምናየውም ከማናየውም አደጋ ሁሉ ስለጠበከን ጸጋ ስለበዛልን ምሕረት ስለበዛልን እናመሰግንሃለን። እንደገናም ደግሞ በዚህ ጠዋት እንድንነሳ ስለረዳህን ዳዊት እንዳለውን የተኛሁ አንቀላፋሁም እግዚአብሔር ደግፎኛልና ነቃሁ እንዳለ እኛንም ደግፈህ ያነቃህን አንተ ስለሆንክ እናመሰግንሃለን። አቤቱ በሁሉ አመስጋኞች እንድንሆን ለተደረገልን ነገር ባልተደረገልን ነገር ከማጉረምረም ይልቅ የተደረገልንን ባርኮቶቻችንን እየቆጠርን አንተ እንድናመሰግንህ አንተ እርዳን። አቤቱ ጌታ ሆይ ቃል ያስተምረናል። አንተ በምትፈልገውን ማድረግ እንድንችል አንተ እርዳን። ጌታ ሆይ ማደግ የምንችልበትን ጸጋ አብዛልን። በራሳችን ኃይል አንዳች ነገር ማድረግ አንችልም። አቤቱ ጌታ ሆይ እንድናደርግ የምትፈልገውን ነገር ማድረግ እንድንችል መንፈስ ቅዱስ ሆይ ትረዳንና ታግዘን ዘንድ ወደ አንተ ታቀርበን ዘንድ ፈቃድ ይሁን። በዚህን ጊዜ ቃል ይዘው የሚመጡትን በዝማሬ በጸሎት ጥቅስ በማንበብም የሚያገለግሉንንም ሰንበት ትምህርት በማወያየት እነሱንም ቤተሰቦቻቸውን አገልግሎታቸውን ሁሉ አንተ ባርክ፣ ጉባኤውን ሁሉ ባርክ። ብዙ የጸሎት አደራዎች መልሰሃል፣ እናመሰግንሃለን። አሁንም ጌታ የታመሙትን በቤትም በሆስፒታል ያሉ ፈውስ ይንካቸው። ያዘኑትን ልቦች አንተ አጽናና። ልጆቻችን አንተ በደም ሸፍንልን። አቤቱ ከክፉ ነገር ሁሉ ጠብቃቸው። ወደ አገር ቤት የሄዱትንም በሰላም መልስ። ሊሄዱ ያስቡትንም በመንገዶቻቸው ሁሉ አንተ አብረሃቸው ሁን። በዓለም ዙሪያ ሁሉ የሚካሄደውን አገልግሎት ሁሉ አንተ ባርክ። አቤቱ ጌታ ሆይ እረፉ፣ እኔም አምላክ እንደሆንኩ እወቁ ያልክ ጌታ እርፍ እንድንል እረፍትን የሰጠህን ጌታ ከአንተ ጋር እንድንውል ቃልን እንድናነብ እንድንሰማ ይህን እድል የሰጠህን ጌታ እናመሰግንሃለን። በዚህ ሰንበት ጌታ ሆይ ሁላችንን ባርክ፣ በመካከላችን ተገኝ። የጽሞና የልባቸውን መሻት ፍላጎት ላንተ የነገሩትን እንደ ፈቃድ ፈጽምላቸው። በዓለም ዙሪያ ሁሉ ያለውን ሰላም ማጣት ታያለ። የሰላም አምላክ አንተ ሰላምን ስጥ። በሀገራችንም ያለውን ሁሉም ለአንተ አደራ እንሰጣለን። ጌታ ሆይ አንተ ስማን፣ ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም አሜን አሜን። በድጋሚ እንኳን ደህና መጣችሁ ላለሁኝ። አሁን የዝማሬ ጊዜ ይኖርና ፈቃደኛ በዝማሬ የሚያገለግለን
እኔ ዘምራለሁ።
እሺ፣ እግዚአብሔር ይባርክሽ እህት። ለምለምን ሰምቻለሁ። ሌላም ተከትሎ ዘምራለሁ ያለ ሰው አለ። አልሰማም፣ ድምፁ አልተለየኝም። ቀጥላችሁ ትዘምራላችሁ። እህት ዋጋነሽ መሰልሽኝ። እሺ፣ ጌታ ይባርካችሁ።
እሺ፣ መልካም ሰንበት። የምዘምረው መዝሙር 89 ኢየሱስን ትቼ ዓለምን ባተርፍ የሚለውን ይሆናል። ኢየሱስን ትቼ ዓለምን ባተርፍ የዕለት ሕይወቴ ድክመቢስ ነው። በሀብቴ ብዛት እረፍት የለኝም። ልቤ ሰላምን አያ አልገባኝም ይልቅ ኢየሱስን ለኔ ባደርገው ለልቤ ሰላም አገኛለሁ። ሰዎች ቢያፈቅሩኝ ሀብቴም ቢበዛ ስሜንም ደግሞ ያከብሩልኝ ተስፋም ባይኖረኝ ተስፋም ቢኖረኝ ልሰራ ወደ የኔን ህልትጄ የት ላርትነኝ ኢየሱስን ብክድ የሞተልኝን መስቀሉን ብጥል ያደለኝም ጌታ ሊገዛኝ ባችለውም ቀን ማንም አይችልም እኔን ሊያድን። አልችልም እኔ ልኖር ብቻዬን ያለ ኢየሱሴ በዚች ዓለም መንገዴ ያለ ይጨልማል ልቤም በሐዘን ይጨነቃል። ብኖርስ እንኳን ያለ መድኃኒዬ በጠራኝ ጊዜ ምን ይዋጠኝ በሌላ መንገድ ሊሄድ ብሞክር ሕይወት የለኝም ለዘላለም። የኢየሱስ መሆን ታላቅ ደስታ ነው፣ ልብ የሚፈውስ ቸር አዳኝ ነው። ኃጢአቴን ሁሉ ይቅር ይለኛል፣ ልቤን በደሙ ያጥልልኛል። ኢየሱስን ብይዝ ኢየሱስን ብቻ ምንም ሳልፈልግ ከእርሱ ሌላ የሚያስደስተኝ ይሰጠኛል፣ ለዘላለም ይጠብቀኛል። አሜን። ከሁሉም በላይ ዓለምን ትተን ወደ ኢየሱስ ብንጠጋ ሁሉን የሚያስፈልገንን የሚያስደስተንን ነገር እግዚአብሔር እንደሚያደርግልን ቃሉ ታማኝ ነው። መልካም ሰንበት በድጋሚ።
አሜን አሜን። እግዚአብሔር ባክሽት ለምለም። አሁንሽ ነው ኢየሱስን ትተን ዓለምን ትተን ኢየሱስን መከተል ጌታ አምላክ ይርዳን። በዓለም ያለውን እሱን ጌታ እንድናስፈልግ እህት ዋጋነሽ ጌታ ይባርክሽ። ዘምርልኝ
ውዳሴ መዝሙር 139 በልቤ ፀሐይ ታበራለች በክብር በብርሃኗ ብርሃኑም ሁሉን ያበራል ኢየሱስ የኔ ብርሃን ብርሃን አለን ብሩ ብርሃን የደስታ ሰዓታት ሲያልፉ የፈገግታ ፊቱን ሲያሳይ በልቤ ብርሃን ይሁን። ዛሬ በልቤ ይቀኛለው ለንጉሴ የሚሆን ልዘምር ያልቻልኩትን መዝሙር ኢየሱስ ይሰማዋል። ብርሃን አለኝ ብሩህ ብርሃን የደስታ ሰዓታት ሲያልፉ የፈገግታ ፊቱን ሲያሳይ በልቤ ብርሃን ይሁን። ልቤ ተደስቶ ለውን ጌታዬም ቀርቦኛል። ሰላም በልቤ ሲመነጭ ሕይወትን ያበራል። ብርሃን አለኝ ብሩህ ብርሃን የደስታ ሰዓታት ሲያልፉ የፈገግታ ፊቱን ሲያሳይ በልቤ ብርሃን ይሁን። ልቤ በደስታ ተሞልቷል ፍቅርና ምስጋና ለሰጠኝ በረከታውን ለማገኘው ደስታ ብርሃን አለኝ ብሩህ ብርሃን የደስታ ሰዓታት ሲያልፉ የፈገግታ ፊቱ ሲያሳይ በልቤ ብርሃን ይሁን።
አሜን፣ አሜን፣ አሜን። እግዚአብሔር እባክሽ ዋጋን የጸጋውን ያብዛልሽ። ክብር ሁሉ ለእርሱ ይሁን። በዚህ ብርሃን ባለን ብርሃን ደስተኞች እንድንሆን ከእሱ ጋር እንድንሰራ ጌታ አምላክ ይርዳል። እሺ፣ ዘምሪልን ጌታ ይባክሽ።
የኢየሱስ ድምፅ ሲለኝ ሰማው ና ወደ እረፌ አንተ የደከመ ሰው ሆይ እረፍ በብብቴ። ወደ እርሶ መጣው በድካም በሐዘንም ሳለው እርሱ ደስታን ስለሰጠኝ እረፍትም አገኘው። የኢየሱስ ድምፅ ሲለኝ ሰማው እነሆ ሰጠሁ የሕይወትን ውሃ ጠጣ አንተ የተጸማህ። ወደ እርሶ መጣው ሕይወትን ከሚሰጠው ጠጣ ነፍሴ ከሕይወት ምንጭ ረካች በእርሱም እኖራለሁ። የኢየሱስ ድምፅ ሲለኝ ሰማው የዓለም ብርሃን ነኝ ብርሃን ይወጣልሃል እኔን ተመልከተኝ። ወደ እርሱም አየው ፀሐዩም ኮከቤን አገኘው። የጉዞዬ እስከ ድረስ አብሬው ሄዳለሁ። አሜን፣
አሜን፣ አሜን፣ አሜን። እግዚአብሔር ትባት ጸጋውን ያብዛልሽ። ድምፁን መስማት እንድንችል እግዚአብሔር አምላክ ይርዳል። ጨርሰሻል? ቁጥሩን?
አዎ ጨርሻለሁ።
የዛሬ ሰንበት ትምህርት የሚያወያየን ሰው አልገባም። ቆይ አንዴ። የተሰጠው ሰው ሌላ ቦታ ነኝ ብሏለኝ። ይቅርታ እንግዲህ ረስቼ ሌላ ቦታ ነኝ ብሏለኝ። እባካችሁ ከጉባኤው ሰንበት ትምህርት የሚያወያየን
ሰው ከሌለ እሞክራለሁ፣ ካለ ግን ቅድሚያ።
ጌታ ይባርክሽ አወያይን። እሺ፣
ግን ሌላ የሚወስድ ሰው ካለ ስ ደስ ይለኛል።
ሌላ ፈቃደኛ አለ? እሺ ጌታ ይባርክሽ። ጊዜያችን አይሂድ። ስለ ፈቃደኝነትሽ እግዚአብሔር እናመሰግናለን። ጊዜውን ላንቺ እሰጣለሁ። ጌታ ይባርክሽ።
እሺ፣ ያው ዝም ከምንል ብዬ ነው። ሰንበት ትምህርት ያው ውይይትም ስለሆነ ሳምንቱም ስላጠናን ለዛ ነው። እግዚአብሔር እናመሰግናለን። ሁሌም እንደ ክርስቲያን ተዘጋጅተን መቀመጥ አለብን። የምናውቀውን እኛ ሳንሆን መንፈስ ቅዱስ ነው የሚያስተምረው እና እኔ ያላሰብኩም አጋጣሚ ጉንፋን ይዞ ነው ቤቴ ተቀመጥኩት። ግን ድምፄ ጥሩ ካልሆነ ይቅርታ ጠይቃለሁ። መታሰቢያ ጥቅሱን እናንብብና እንጀምራለን። ያው ዛሬ እንደምናውቀው 13ኛ ሰንበት ትምህርት ነው፣ ማጠቃለያም ነው። ድምፄ ይሰማል አይደል? ጥሩ ይወጣል?
አዎ ይሰማል።
እሺ ይቅርታ ጠይቃለሁ፣ ትንሽ ጉንፋን ስለያዘኝ ነው። 13ኛ ሰንበት ትምህርትም ነው ውይይትም ነው። በዚሁ አጋጣሚ ደግሞ እንድትወያይ እፈልጋለሁ። ውይይትም ነው በነገራችን ላይ ሰንበት ትምህርት። በዚሁ አጋጣሚ ሰዓቱ የተወያዮች ነው። አዋዩ ትንሽ ድርሻ ነው የሚኖረው። እስከ ሐሙስ መጨረስ ግዴታ አይደለም። በዚሁ አጋጣሚ ማክሰኞ ላይም ልናቆም እንችላለን። ሀሳብ ጥያቄ ከመጣ ተናጋሪ የሚናገረው ከሚናገር ከጠፋ ነው እንጂ ስለዛ ሀሳብ ጥያቄ ከእናንተ መምጣት አለበት። ሁሌም ብዙ ጊዜ እስከ ሐሙስ ካልተጨረሰ ለመሪዎች ምንም የሚለው ነገር አለ። ይሄ ስህተት ነው። እስከ ማክሰኞም ከሆነ እናንተ ጥያቄ ብዙ ካላችሁ ሀሳብ መስጠት ያለበትም ከጉባኤ ነው። ሰንበት ትምህርት የበዙ አጋጣሚ መታረም አለበት እያስባለሁ። ሻሎም አካባቢ እና ሰዎች ጥያቄ መጠየቅ የፈለጉ ሀሳብ መስጠት እየፈለጉ አልጨረስም ብለው የሚከለክሉ ሰዎች አሉ። ይሄ በጣም ስህተት ነው። የእኔ ድርሻ የአወያ ድርሻ 15 ደቂቃ ሳምራይ አድርጎ ለእናንተ መስጠት ስለሆነ ኤኒታይም ጥያቄ ማሳብም የእናንተ ነው። ይሄን ለማለት ነው። መታሰቢያውን እናንብብና ጸሎት አድርገን እንጀምራለን። የዛሬ መታሰቢያ ጥቅሳችን የሚገኘው አንደኛ ተሰሎንቄ ምዕራፍ 5:18 ነው። መጽሐፍ ቅዱስ የያዛችሁ ወይ ደግሞ ሰንበት ትምህርት ከፍታችሁ የምታነቡ ሰዎች ካላችሁ አንደኛ ተሰሎንቄ ምዕራፍ 5:18 አነበዋለሁ። በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። እደግመዋለሁ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ስለዚህ ሰንበት ጠዋት እኛ መልካሞች ስለሆንን ሳይሆን ስለወደድከን ሕይወትን ሰጠህ ጤናን ሰጠህ እንድናመሰግንህ በሕያዋን ዘንድ ሕያዋን አድርገህ ስላኖርከን እናመሰግናለን። ብዙዎች ይሄን ቀን ያላዩ ታመው አልጋ ላይ ያሉ ይሄን ቀን ጠዋት ብቻ ስጠንና እናመስግንህ በሚሉበት ሰዓት እኛ ግን ሙሉ ሰጠህን ፍቃድ ስለሆነ ደግሞ እናመሰግናለን። ይህን ቃል ስንወያይ ሳለ እኔ አይደለሁም መንፈስ ቅዱስ እንዲመራ እያንዳንዳችን በመሳተፍ የምናቅህ የኖርንህ በሕይወታችን ደግሞ አንተን እንድናስተምር ከሁሉም በላይ ደግሞ በዛሬው ሰንበት ትምህርት እኛ አድቬንቲስቶች የመጨረሻው ዘመን የምናቀውን እውነት መናገር ብቻ ሳይሆን በእውነት እንድንኖር ይጠይቃልና ይሄንን ደግሞ በማወቅ መንፈስ ቅዱስ እንዳግዘን እህቶቼን፣ ወንድሞቼን፣ አባቶቼን፣ እናቶቼን እነሆ ደግሞ ዛሬ በዚህ ያለን ሁላችን በሰማይ እንድንገናኝ ደግሞ እንድታግዘን ጸሎታችን እንደሰማህ እናምናለን። ወንድሞችም እህቶችም ከኔ ጋር ይስማማሉ። በኢየሱስ ስም አሜን። እሺ፣ የዛሬው ሰንበት ትምህርት ርዕሱ እግዚአብሔር እንድናደርግ የሚፈልገው ይላል። በአጠቃላይ እኔ ሰንበት ትምህርት ሳምራይዝ አድርጌ ነው የማቀርበው። በ3 በ4 ነጥቦች ላይ ነው የሚያተኩረው። የመጀመሪያው ጳውሎስ በአገልግሎት ውስጥ ሁሌም የአንድ አገልጋይ ድርሻ የሚሆነው ራሱ አገልጋይ መሆን ብቻ አይደለም፣ አገልጋዮችን ማፍራት ከቻለ ነው። ብዙ ጊዜ ወላጆች ምን ይላሉ ወይም ደግሞ መምህራን ምን ይላሉ? ተማሪዎች በጣም ሲበልጡኝና ጥሩ ደረጃ ስደርስ በጣም ደስ ይለኛል ይላሉ። ወላጆችም ልጄ እኔ ካለሁበት በጣም የተሻለ ሲሆን ነው እንጂ እኔ ባለሁበት እንድቆይ አልፈልግም ይላል። ጳውሎስም ያንን ያደረገ ይመስለኛል። በአገልግሎቱ ላይ በጣም ብዙ ሰዎችን አፍርቶ ድርሻውም ደግሞ እሱ ብቻ ሰማይ መግበስ ሳይሆን እሱ በሕይወት እንደማይቆይ ያውቃል። ነገር ግን እሱ በሕይወት ቢኖርም ባይኖርም ብዙ አገልጋዮችን ማፍራት ስለሚፈልግ አንዱ በአገልግሎት ላይ ትልቅ ሚና የተጫወተው ሌሎችን ከሱ ጋር እንዲሰሩ ማፍራት ነው። አይሁዳዊም የሆኑ ሌሎችም ያልሆኑ አንዱ ትልቁ ነገር ሌሎችን ወንጌላዊ ማድረግ የመጀመሪያው ስራ ነበር። ሌላ ደግሞ ትልቁ ነገር ጳውሎስ ሰዎችን ይልክ ነበር ብቻውን ስራ መስራት ስለማይችል በሰንበት ትምህርት ላይ የምናየው ነው። ሌላ ዋናው ነገር ደግሞ እኛ እንድናደግ በአገልግሎታችን እናደግ የሚያስፈልገን ነገር ምን እንደሆነ ሰንበት ትምህርቱም ይቃኛል። አንድ ክርስቲያን በክርስቶስ ኢየሱስ ለማደግ የሚያስፈልገው ምን ይሆናል? ልክ ምግብ፣ አትክልት እንደምንበላ ሁሉ ለክርስቲያን ደግሞ ወሳኝ ነገር ምንድን ነው የሚለው ነው። ዋናውን የመጨረሻው ክፍል ደግሞ እኛ በመጨረሻ ዘመን የምንገኝ ክርስቲያኖች ወይም ደግሞ ላውዶቅያ የምንላት ቤተ ክርስቲያን ምንድን ነው የሚያስፈልጋት፣ ከዛ ምን እንማራለን የሚል ነው። ወደ እናንተ ሀሳብ ላምጣና ሰንበት ትምህርቱን በቼም አንብባቸዋል ብዬ አስባለሁ። ጳውሎስ ሰንበቱም ላይ እንደሚያገኘው ጳውሎስ ብዙ ሰዎችን ካሰለጠነ ካስተማረ በኋላ የመጀመሪያው የሚያደርገው ከቤተ ክርስቲያን ጋር ያገናኛቸው ነበር። ግን ሰዎችን ካሰለጠናቸው በኋላ ዝም ብሎ ቢልካቸው በዛ አካባቢ የነበሩ ሰዎች ጋር ቤተክርስቲያን ባያገናኛቸው ምን ይፈጠራል? ከቤተክርስቲያን ጋር ማገናኘቱ ምን ጥቅም አለው? ሰዎችን ያስተማርናቸው ወይም ደግሞ ወንጌልን ስንመሰክርላቸው ለአገልግሎት ብንልካቸውና ከቤተክርስቲያን ጋር መጀመሪያ ባናቀናጃቸው ምን ችግር ሊፈጥር ይችላል? ይህ አማራጭ ጥሩ ሊሆን የሚችለው በምን መልኩ ነው ብላችሁ ታስባላችሁ? ወደ እናንተ ሀሳቡን ላምጣና ጥያቄ ሀሳብም ወደ እናንተ አምጥቻለሁ። ጥያቄው ምን ይመስላችኋል? ጳውሎስ ሰዎችን አስተማረ፣ ለወንጌል መረጠ። ነገር ግን እሱ ቀጥታ ከመላኩ በፊት ግን ቤተክርስቲያን ላይ ያገናኛቸው ከቤተክርስቲያን ጋር እንዲሆኑ ይህ ምን ጥቅም አለው? ያም ማድረጉ ምን ሊጠቅም ይችላል ብላችሁ ታስባላችሁ?
ልቦክ
እንዴ፣ በሚገባ የእናንተ ነው።
ጳውሎስ ከቤተክርስቲያን ጋር የሚያገናኛቸው ቤተክርስቲያን ማለት ቤተሰብ ማለት ነው። እኛ በእኛ አይነት ክርስቶስ ባለበት ውስጥ አንድ ላይ መሆን የክርስቶስ ልጆች አንድ ላይ ሲገናኙ እየጋለ ይሄዳል፣ ፍቅራቸውም እየበዛ ይሄዳል። ወደ ውጭም አብረው ለመውጣት ብቻቸውን ከሚወጡ አብሮ መውጣትንም ይለማመዳሉ እና መገናኘት የሚያስፈልግ ነው። ባለሁበት ብቀመጥ እንጨት ተሰብስቦ ሲነድ በጣም ይግላል። አንድ እንጨት ከመንደድ ከጀመረ በኋላ ተነስቶ ሂዶ ብቻውን ሊሄድ ይጠፋል። ለዚህ ነው መገናኘት ያስፈልጋል። እግዚአብሔር ይመስገን።
እሺ፣ አመሰግናለሁ። ተባረክልኝ። ለሐሳብ
ሐሳብ
በሚገባ ፓስተር
አመሰግናለሁኝ። እኔ ላተኩር የፈለግኩት በመታሰቢያው ቁጥር ላይ ነው። ይህ ጊዜ ታሳልፍ ያለች ብዬ አስቤ ነበረ በዛ ላይ። ነገር ግን ወደ ሌላ አርዕስት ሄድሽ መልካም ነው። የሆነ ሆኖ አርዕስቱ በጣም ግሩም ነው። በማንኛቸውም ሁኔታ አመስግኑ። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። ለምን የሰንበት ትምህርት አዘጋጁ ወደ ተሰሎንቄ እንደሄደ አይገባኝም። ትምህርታችን የሚመጣው ቆላሲያስ ነው እና ቆላሲያስ ሰው ደግሞ ብዙ ስለ ምስጋና የሚናገር አለበት። ምዕራፍ አንድ ላይ ስንመለከት ሳለ በእምነት ጸንታችሁ የተትረፈረፈ ምስጋና በማቅረብ ኑሩ ይላል። ምዕራፍ ሁለት ቁጥር ሰባት ላይ በጣም ግሩም ነው። ስለ ምስጋና ይናገራል። እንደገና በምዕራፍ ሶስት ላይ 15 16 7 ላይ ምስጋና እንደገና ተጠቅሶ እናገኛለን። በተለይም እኔ ይህን የሰንበት ትምህርት አዘጋጅ ቢሆን ኖሮ ጥቅስ የምወስደው ከዚሁ ከቆላሲያስ ነበር እና ከቆላሲያስ ላይ ከምዕራፍ 4 ቁጥር 4 ላይ ግሩም የሆነ ጥቅስ ይገኛል ስለማመስገን። ምዕራፍ 4 ቁጥር 2 ምልክት አድርጉበት። ከማመስገን ጋራ ነቅታችሁ በትጋት ጸልዩ እና መጽሐፍ ቅዱስ ስለ ጸሎትም ስለ ምስጋናም ብዙ ይናገራል። በእኔ አስተያየት ስለ ጸሎት ከሚናገረው የበለጠ ስለ ምስጋና የሚናገረው የበለጠ ይመስለኛል። ልሳሳት እችላለሁ። ነገር ግን እና መዝሙረ ዳዊትን ስታነቡ ወደ ጳውሎስ መልእክት ስትሄዱ ምስጋና 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 እና ከዚህ ከነኚህ ጥቅሶች ትምህርት መማር የሚገባን የአመስጋኝነት መንፈስ እንዲገዛ ማጉረምረም፣ ሁልጊዜ መነጫነጭ አያስፈልገንም። እንደ እስራኤል ሰዎች አመስጋኞች መሆን አለብን። ለትልቁ ለትንሹ፣ ላገኘነው ላጣነው ሁሉ ማመስገን እግዚአብሔርን እና ወደ መንግስተ ሰማያት ሳንገባ በፊት ህይወታችን በምስጋና የተሞላ መሆን አለበት እና መጽሐፍ ቅዱስ ሲነግረን ሳለ ቅዱሳን መላእክት ሄድ ከቀን እግዚአብሔር እንደሚያመሰግኑት ይነግረናል። ያ የምስጋና መንፈስ እኛንም ደግሞ እንዲወርሰን እኛ ውስጥ እንዲገኝ ጸሎት ይሆን። አንድ ሰውዬ እንደዚህ ብሎ ጸለይ ይባላል። እግዚአብሔር አምላክ ብዙ ነገር ሰጠኸኝ፣ ለሁሉ አመሰግንሃለሁ፣ ነገር ግን አንድ ነገር ጨምርልኝ እባክህ ብሎ ጠየቀው። ምን? አመስጋኝ ልብ። ያ የምፈልገው ለራሴም ለእናንተም አመስጋኝ ልብ ነው። ይሄ በጣም አስፈላጊ። ይሄን ለማለት ነው የፈለኩት። እድል ስለሰጠሽኝ አመሰግናለሁ።
እሺ፣ እግዚአብሔር ይባርክህ ፓስተር። ሀሳቡን ረስቼ አይደለም፣ ማክሰኞ ላይ ስለሚመጣ ነው። አመሰግናለሁ። ሌላ ሀሳብ ካለ የሚጨምር? እሺ፣ ካለ መሀል ላይ ማስቆም ይቻላል። እውነት ነው። ወደ ቤተክርስቲያን ያመጣበት ምክንያት ሁሌም እንደምናውቀው ቤተክርስቲያን የሁሉም መገኛ ነው፣ መተዳደሪያም ደንብ ስለሆነ ሰዎች እንደፈለገ ብልካቸው ሰዎች የአንድን ቤተክርስቲያን አስተምሯትን ትክክለኛነቱን ማረጋገጥም ስላለበት፣ ሁለተኛ ደግሞ በህብረትን መስራትን ማስተማር ነው። እየገፋን ስንሄድ ጳውሎስ በደንብ የሚያሳየን ለአገልግሎትም አብሮ መስራትም ስላለባቸው ከሌሎች ሰዎች ጋር ማገናኘትም አስፈላጊ ስለሆነ ነው። መጀመሪያ ምን ብለናል? የቤተክርስቲያን አስተምሮትን፣ ግደሰዋን፣ መተዳደሪያ ደንቧን ሁሉ መጽሐፍ ቅዱስን ጠንቅቀው ማወቅ ስላለባቸው፣ በቤተክርስቲያን መተዳደር ስላለባቸው ያንን ቤተክርስቲያን መውሰድ ነበረበት። ሌላው ከሌሎች ጋር በማገናኘት ምክንያቱም በአሁኑ ብዙ አኔ እንጂ ከዚህ ቀደም ሰንበት ብላ ስናጠና ሰዎች የተለያየ ጸጋ እንዳላቸው መጽሐፍ ቅዱስ ያስቀምጥልናል። ቤተክርስቲያን መምጣታችን እኔ የጎደለኝ ጸጋ ካለ በሌላው መሙላት ስለሚቻል ማክሰኞ ሮ ላይ ስንል የምናየው ነው እና እነዛ አብሮ በመሆን ቤተክርስቲያን ጋር ከሌሎች እህቶቻችን ጋር ወንድሞቻችን ጋር አብሮ መስራታችን በጸጋችን ከሌሎች ጋር መሆን እንድንችል ነው። ለምሳሌ እኔ የመዘመር ጸጋ የለኝም። ሌላ የመዘመር ጸጋ ካለው ሰው ጋር ለአገልግሎት ብላክ ኤፌክቲቭ ይሆናል። የሚሰብክ የሚዘምር የሚጸልይ ሁሉ ላዛም ስለሆነ ጳውሎስ የመጀመሪያ ዓላማው ሰዎችን ለወንጌል ካለሰለጠን በኋላ ቤተክርስቲያን ወስዶ አስተካክሎ ይህንን ያደረገበት አንዱ ለዛ ነው ነው። ሌላ ወደ ክፍል ስንገባ ወንጌልን ስለማካፈል የምንማራቸው እዚህ ጋር ትልቁ ነገር ጳውሎስ የሚያተኩረው ቤተክርስቲያንን መመስረት ብቻ አይደለም፣ ይጎበኛል። አሁን ብቻውን አይደለም፣ ብዙ ሰዎችን አፍርቷል። ካፈራ በኋላ ደግሞ ይጎበኛቸዋል። የት ጋር ደርሰዋል? ትንሽ ከተማዎች ሊሆን ይችላል። ምክንያቱም አንድ ሰው ብቻውን ተደራሽ መሆን አይችልም። ለዛ ነው ቤተክርስቲያን ብዙ ሰዎች የሚያስፈልገን፣ ብዙ በአገልግሎትም ለምሳሌ አሁን እኛ አንድ ሰው ብቻ ሰንበት ትምህርት የሚያስተምር ቢሆን አንድ ሰው ሰንበት ትምህርት ሰባኪ ብቻ ቢሆን ብዙ አይሆንም። ግን በብዙ መሆናችን ቤተክርስቲያን እንድንጎበኝ ያደርጋልና ለአገልግሎት አንዱ ማካፈል የሚጠቅመው ሌሎችን ተደራሽ ያደርጋል። ሌሎችን እንድንጎበኝ ብዙ አብያተ ክርስቲያናትን ብዙ አጥቢያዎች እንድንከፍት ካስፈለገ አንዱ የአገልግሎት የሚያስፈልገው ደግሞ ሰዎችን ለዛ ለመላክ ነው። ጳውሎስም ይሄን ነበር ያደረገው። ይጎበኛል፣ የቱ ጋር ደርሰዋል፣ ትንሽ ከተማዎችን እያንዳንዱን በማድረግ እድገታቸውን ያሳያል። ሁለተኛ ወንጌልን ደግሞ ስናካፍል የምንማረው የእግዚአብሔርን ጸጋ እናይበታለን። አንድም ስለ ወንጌል አንድ ሰው የሚያውቀውን መጽሐፍ ቅዱስ ምን ያውቃል? አይደለም መጽሐፍ ቅዱስ ቀርቶ ዓለማዊ ትምህርት እንኳን ስንማር ብዙ ጊዜ አስተማሪዎች ጭኑና ወጡና ተናገሩ ስለምታውቁት ነገር ይባላል። እንደምናውቅ የምናውቀው ሌሎችን ስናስረዳ፣ ለሌሎች ደግሞ የምናውቀውን ስናውቀው እኛ እንደምናውቅ የምናየው እና ጳውሎስም ለሌሎችን ወንጌል ማካፈል የምንማረው አንዱ ይሄ ነው። ሸክምን እንጋራለን። እኛ የምናውቀውን ምን ያክል ስለ ክርስቶስ አውቃለሁ? ስለ ክርስቶስ ማወቅ ብቻ ሳይሆን ክርስቶስ እንዴት እኖረዋለሁ የሚል ነው። ክርስቲያን እውነቱን መናገር ብቻ ሳይሆን እውነትን መኖር ስለሆነ ለዓለምን ምስክር ስለሆነ ያ የምናውቀውን ደግሞ ስናካፍል የበለጠ ጸጋን እናገኝበታለን። የበለጠ ደግሞ ወንጌልን እንሰራለን። ስለ ወንጌል የምንማረው አንዱ ነገር ይሄ ነው። ሌሎችን መልስ አብያተ ክርስቲያናትን ወንጌል ያልደረሰበትም ሊሆን ይችላል፣ የደረሰበትም ሊሆን ይችላል። የደከሙ እህቶች ወንድሞችም ካሉን ደግሞ ከጳውሎስ የምንማረው ይሄ ነው። ሁሉንም ይጎበኛል፣ የሚደርስበትም የማይደርስበት። የሚደርስበት ከሆነ ራሱ ይጓዛል። በእሱ ጊዜ ኢንተርኔት የለም፣ ስልክ የለም፣ በእግሩ ነው ብዙ መሄደው። ሮብ ላይ ስንገባ እናየዋለን እና እሱ ደግሞ የማይደርስበትን ቅድም መጀመሪያ ላይ ላይ የጠየኳችሁ ብዙ አባላትን ብዙ ወንጌላውያን ከሱ በታች ማፍራት ያስቻለው ይሄ ነው። ብዙ ቦታ ተደራሽ መሆን ስለማይችል አስተምሮ አሰልጥኖ ይልክ ስለነበር፣ ስለዚህ አንዱ ወንጌልን ለማካፈል ስንማር ብዙ አገልጋይ ከኛ በታች ያሉትን ማፍራት አስፈላጊ ነው። ለዛ ነው ብዙ ጊዜ ፓስተሮቻችን እኛን የሚያስተምሩን ሀሳብ እንድንሰጥ ብዙ ነገር እንድንሳተፍ የምታደርገን ቤተክርስቲያን። በተለይ ከአድቬንስ ጀምሮ ያደግን ሰዎች በእያንዳንዱ ከህፃናት ስንትምት ጀምሮ በፋይስፋንደር በኤዋይ ይህን ነገሮች ሁሉ አድርገን ወንጌል እንድንሰራ ስለሚፈልጉ ነው። እና አንዱ ከውድ ክፍል የምናየው ይሄ ነው፣ የምንማረውም ይሄን ነው። ሌሎችን መድረስ፣ ሌሎችን ማጋራት፣ እኛ ከተማርን በኋላ ሌሎችን የምንሰጥ ነው። አለበለዚያ ግን እኛ አውቀን ዝም የምንል ከሆነ ወንጌልም አይደለም፣ መዳንም ለብቻ አይደለም። የምናውቀውን ማሳወቅ፣ ምን ያክል አውቃለሁ፣ ሰዎች ቢጠይቁ ምን ልመልስ እችላለሁ፣ ስለ አድቬንቲስት ምን ያክል አውቃለሁ፣ ስለ ክርስቶስ ምን ያክል አውቃለሁ፣ ይህን ደግሞ የምናውቀው ለሌሎች መመስከር ስንችል ነው፣ ጸጋችንን ማካፈል ስንችል ነው የሚል ነው። ሰኞ ላይም የምናገኘው ሀሳብ ይህ ነው፣ ያልተቋረጠ ግንኙነት። በነገራችን ላይ ቅድም መግቢያው ላይ እንዳየው ያልተቋረጠ ግንኙነት ማለት ከሌሎች ጋር የሚኖረን ግንኙነት። ጳውሎስ እዚህ ጋር ብዙ የጠቀሳቸው ሰዎች አሉ። እንደውም ሰንበት ትምህርቱ በደንብ አላሰፋውም እንጂ ስለ ሉቃስ በደንብ ስናይ ሉቃስ ሌሎች መጽሐፍያ ስናነብ ሉቃስ ሐኪም እንደሆነ እናውቃለን ሁላችንም። ሉቃስ ወንጌልን የጻፈው እሱ ነው። የሐዋርያ ስራ የጻፈውም ሉቃስ ነው። ሉቃስ ይህንን ሲጽፍ በተለይ ከሐዋርያ ስራ ከአንድ እስከ 12 ያሉትን የጻፈው የጴጥሮስን ታሪክ ነው። ጴጥሮስ ቋንቋ በዛ አካባቢ ጴጥሮስ የምናገረው አሮሚክ ቋንቋ ነው። ሌላ ለቋንቋ መናገር ስለማይችል የሚያግዘው የነበረው ሉቃስ ነው። ሉቃስ ጴጥሮስን ያግዝ ነበር በመተርጎም በመጻፍ። ስለዚህ አንድ ትልቁ ነገር ቅድም ወንጌልን የሚጠቅመን ለዛ ነው። ሰዎች የቤተክርስቲያን አባሎቻችን የቱ ጋር ጉድለት አለባቸው? እኔ በሁሉም ጸጋ የተሰጠኝ አይደለሁኝም። እኔ የጎደለኝ ጸጋ ይኖራል። ያ የጎደለኝ ጸጋ ሌላ ሰው ነው ይሞላልኝ። ለምሳሌ ማርሸት ፕሮግራም የምራች ነው፣ እሷ ቆንጆ ዘምራለች። እኔ የመዘምር ጸጋ ከሌለኝ እኔና ማርሸት ለአገልግሎት ብንወጣ፣ እኔ ባገለግል እሷ ብትዘምር፣ ያ ጥሩ ይሆናል። ጳውሎስም ያደረግህ ነው። ሉቃስን የወሰደበት ጴጥሮስን ያግዘው ነበር በመተርጎም በመጻፍ። ጳውሎስም ደግሞ ስናይ ጳውሎስ ብዙ በአገልግሎትም በስርም ያሳለፈ ሰው ስለነበረ ይታመም ነበር። ጳውሎስ በሽተኛ በመሆኑ ከሌሎች እንደነ ሉቃስ ካሉ ሐኪሞች ጋር ያክመው ነበረ፣ በማከም ቁስሉን በመጥረግ አብሮት በመሄድ። ስለዚህ አንዱ በአገልግሎት ያልተቋረጠ በቤተ ክርስቲያን ከወንድሞቻችን ከእህቶቻችን ጋር መሳት የሚያስፈልገን ጎደላቸው እናያለን። ወንድም እህት የምንጎለታል፣ በፋይናንስ ሊሆን ይችላል፣ በቤተሰብ ችግር ሊሆን ይችላል፣ በአገልግሎት ችግር ሊሆን ይችላል። ሁላችንም ጸጋዎችን አንድ ላይ በማድረግ አንድ ሰው ጸጋ ሙሉ የሚሆነው ከሌላ ወንድሙና እህቱ ጋር ሲቀናጅ ብቻ ነው። ሁሉም ሰው ሙሉ አይደለም። ስለዚህ ከዚህ በፊት በአንዳንድ ነገር ላይ ስናገር ብያቸዋለ። አንድ ሰው እግዚአብሔር ሲፈጥረን ለእኔ የተሰጠኝ ብቻ አለ፣ ለሌላ የተሰጠው ብቻ አለ። እኔ ከሌላው ጋር ቤተክርስቲያንን ልሞላት የምችለው እኔ ከሌላ ወንድሜ ጋር ስቀናጅ ብቻ ነው። አንድ ሰው ሁሉን መሆን ስለማይችል፣ ለዛ ነው ጳውሎስን ብዙ ሰዎችን ያፈራ የነበረው። እዚህ ጋር በጣም ብዙ የተጠቀሱ ሰዎች ያሉ ስማቸው እንደምታዩት ነው። እነዛን ሁሉ ያፈራበት ብቻውን ተደራሽ መሆን እንደማያውቅ ያውቃል። ያን ደግሞ የእሱ ድርሻ ማፍራት ነው እና በግንኙነታችን ላይ ያልተቋረጠ ግንኙነት የሚያስፈልገን በቤተ ክርስቲያናችን በእያንዳንድ ነገር ላይ ከወንድሞቻችን ከቶቻችን ጋር የሚያስፈልገው እኛ ተደጋግፈን መኖርን ብቻ ሳይሆን ወንጌል ተደራሽነት ለማድረግ ነው፣ አብረን በመስራት ነው። በጎደላችን ልክ ሉቃስ እንዳደረገው ልክ ማርቆስ እንዳደረገው እና ይሄንን ማድረግ አስፈላጊ ነው። ሉቃስ ባይኖር እርግጠኛ ነኝ ጳውሎስ በወንጌል ሰክሰስፉል አይሆንም። ታማሚ ነው። የሚያግዘው የሚጓዘው ያስፈልገዋል። እስር ቤት ይደበድቡታል፣ እግሩ ይቆስላል፣ መጓዝ አይችልም። ያን ደግሞ የሚያክመው ሐኪም ነበረ። ስለዚህ ይሄን ደግሞ ሉቃስ ሐኪም እንደሆነ እናውቃለንና በዛ ውስጥ ትልቅ ድርሻ ነበረ። በጳውሎስ ሕይወት በጳውሎስ አገልግሎት የሉቃስ የሐኪም ሉቃስ አገልግሎት በጣም ኤፌክቲቭ ነበር። እንዳልኩትም በጴጥሮስ ሕይወት ዙሪያ በወንጌል ዙሪያ ይህንን ሁሉ ላይ የሚጥም ሉቃስን ማናገኝም ነበር። የሚጥም ታሪክ ሐዋርያ ስራ ማናገኝም ነበር። እንደዚ አይነት ጸሐፊያን ባይኖሩ እና ብዙ ቤተክርስቲያን ያሉ የተለያየ ድርሻ በሙያችን በምናችን ስናገለግል ያልተቋረጠ ግንኙነት በመዋደድ ስናገለግል እነዚህን ሁሉ ኤፌክት መሆን እንችላለን የሚል ነው። አጠቃላይ ከእሑድ እስከ ሰኞ ያለው ይህንን ይመስላል። ማክሰኞና ሮብ ከመግባታችን በፊት ሮብና ሐሙስ ላይ ሰፋ ያለ ፕሮግራም ማነው ሰፋ ያለ ሀሳብ ስለሚኖር ነው። እናንተ እዚህ ጋር ሀሳቦች፣ ጥያቄ ካላችሁ ወደ እናንተ ላምጣ። ፈጠንኩባችሁ ወይስ
የምናገረው አለኝ?
አረ በሚገባ ፓስተር።
እና እስካሁን ስላስተማርሽን ትምህርት በጣም በጣም አድርጌ ላመሰግንሽ እወዳለሁ። ደንበኛ ስምሽ ክንዱ መሆን ይገባዋል። ሁልጊዜ ዝግጁ ነች ለማስተማር። ከዚህ ቀደምም አስተምረሻል፣ ዛሬም ማስተማርሽን። አሁን ስላስተማርሽን ጉዳይ ብዙ የምነው ነገር አለኝ። ሰው ለሰው መድኃኒቱ ነው ይባላል። እኔ አሁን መጨረሻ የጻፍኩት መጽሐፍ የመጽሐፉ ስም ባለ እዳው ግርማ የሚል ነው። ብዙ እዳ አለብኝ የእግዚአብሔር ብቻ ሳይሆን የሰው። እዚህ የደረስኩት በሰዎች ትከሻ ላይ ቆሜ ነው እና የማገኛቸው ሰዎች፣ የማነጋግራቸው ሰዎች፣ የቤተ ክርስቲያን አባሎች፣ አገልጋዮች ሁሉ ለህይወቴ ብዙ ጣዕም፣ ብዙ በረከት ሰጥተውታል። ሰው ያለ ሰው ሊኖር ከቶሎ ነው አይችልም። እና የእኛ ሀገር ሰዎች ሲናገሩ ሳለ አንድ እጅ ብቻውን ሊያጨበጭብ አይችልም ይላሉ። እውነት ነው፣ ብቻውን ሊያጨበጭብ አይችልም። ጌታችን ኢየሱስ ክርስቶስ እንኳን ስጋ ለብሶ የመጣው አምላክ ብቻውን አልነበረ የሚሰራው። ደቀ መዛሙርቱን የጠራበት ምክንያት መጽሐፍ ቅዱስ ሁለት ነገር ይነግረናል። አንደኛ ከእሱ ጋር እንዲሆኑ ይላል። ብቻውን አልሰራም። እነኛ ሰዎች ከእሱ ጋር መኖራቸው ከእሱ ጋር ከእሱ ቃል መቀበላቸው፣ አብረው ማደራቸው፣ አብረው መራመዳቸው፣ አብረው መንሸራሸራቸው፣ አብረው መነጋገራቸው፣ መኖር ዘላያቸው ለእሱ ለራሱ በረከት ነበር። ስጋ ለለበሰው አምላክ እንኳን እና እንኳን ለሱ ይቅርና ለእኛም በጣም አስፈላጊ ነው። ያለ ሰው ምንም ለመስራት አንችልም። ለራሳችን ብቻ አንድ ክብር ለመስጠት አንችልም። ለዚህ ነው መጽሐፌ ላይ ብዙ ሰዎች ስም ተጠርቶ የሚገኘው። ምክንያቱም ሰዎች ለሰዎች ለሰው በረከት ናቸው እና ጳውሎስም እነኚህን ሰዎች እነ ሉቃስን ሌሎችንም ሰዎች ሁሉ ይጠራቸዋል። ምክንያቱም እያንዳንዳቸው ለአገልግሎቱ ለዛ ለትልቁ ሐዋርያ ለጳውሎስ እግዚአብሔር ለመረጠው የሚሰጡት ድጋፍና እንትን ድጋፍና መርሆ በጣም ትልቅ ሚና ተጫውተዋል። ስለዚህ እያንዳንዳቸው ነው በምስጋና በፍቅር በክብር ሲዘረዝራቸው እንሰማለን። ስለዚህ ሰው ለሰው አስፈላጊ ነው። ማንም ብቻዬን ይሄን ሰራው ለማለት አይችልም። የብዙ ሰው አስተዋጽኦ አለበት። ይሄን ለማለት ነው የፈለግኩት። አመሰግናለሁኝ።
እሺ፣ እግዚአብሔር ባርክ። ፓስተር ተባረኩ። ሌላ ሀሳብ ተሳተፉ ውስጥ ይውላችሁ። ያው እኔም በድንገት ነው የገባሁት እና ሀሳብ ይህ ሰንበት ትምህርት ስለሆነ ስህተት ነው ልክ ነው የሚባል ሀሳብ የለ። ሁላችን ሳታመ ሰንበት ትምህርት ነው የሚሆነው እና ጥያቄ የለም፣ ሀሳብ የለም። እሺ፣ ካለ መሀል ላይ ማስቆም ይቻላል። እንቀጥል። ማክሰኞ ላይ ስንገባ በክርስቶስ ፍጹም ሆኖ መቆም ነው ይላል። እሺ፣ ጥያቄ ላምጣና ሰው ፍጹም መሆን ይችላል? ፍጹም መሆን ከቻለ በምን መልኩ ነው ፍጹምና የሚፈጸመው? ይሄ አንድ ጥያቄ ነው። ሌላ ሁለተኛ ጥያቄ፣ ፍጹምና በእያንዳንዱ በየቀኑ የምናመጣው ነው በክርስትና ማደግ ነው ወይስ ሰዎች አንድ ፍጹም ከሆኑ ዘላለም ፍጹም ሆኖ መኖር ይችላሉ? እስቲ እንወያይበት። አንድ ሰው ፍጹም ነው፣ ጳውሎስም ሲናገር እንዲሁ ፍጹም እንደሆንኩ እኔ ቅዱስ እንደሆንኩኝ እኔ ክርስቶስ እንደመሰልኩ እናንተን የምሰሉ ይላል። እርግጠኛ ነበር። በእውነት ፍጹምና አንዴ ክርስቲያን ከሆንን የምናቆየውን ወይስ በክርስቶስ ማደግ ሲባል በክርስቶስ ፍጹም መሆን ሲባል ምን ማለት ነው? ፍጹምና ስንት ሊመጣ ይችላል በክርስቶስ ማደግስ? ምክንያቱም ሰዎች ከኃጢአት ካልነጹ ኃጢአትን ካልተጸየፍን ወደ ሰማይ መግባት አንችልም። የአንድ ክርስቲያን ድርሻ ሰው በክርስቶስ ነው ካለ ኃጢአትን ሁሉ ቢጸየፍ ነው። ያ ሪሊ ይቻላል ወይ? እስቲ በዚህ ላይ ምን ይመስላችኋል?
ለመናገር እንፈልገዋለን። እንግዲህ ለመጨረሻ አደርጋለሁ። እኔ መድረኩን ለመውሰድ አልፈልግም።
አረ ውሰዱ፣ ችግር የለውም ፓስተር። እንዴ
ይሄ ጥያቄ እንዲያመልጠኝ ስለማልፈልግ እንድናገር ፍቀጅልኝ።
አረ በሚገባ።
እሺ፣ ስለ ፍጹምና ብዙ የምናገረዋለን፣ ነገር ግን ላሳጥረው እፈልጋለሁ። አሁን የምታናግሪው ሰውዬ ግርማ ዳምጤ ሙሉ ሰው ነው፣ ፍጹም ሰው ነው። ነገር ግን ሙሉነቴ የራሴ አይደለም፣ ፍጽምናዬም የራሴ አይደለም። ነገር ግን ከዚሁ ከቆላሲያስ ላይ ምዕራፍ 2:10 ምልክት አድርጉበት። ይሄ ሊያመልጣቸው አይገባም። የመለኮት ሁሉ የመለኮት ሙላት ሁሉ በአካሉ በእርሱ ይኖራልና እናም እናንተም የገዥነትና የስልጣን ራስ በሆነው በክርስቶስ ሙሉ ሆናችኋል። እኛ በክርስቶስ እናምን ሙሉ ነን፣ ሙሉ ነን፣ ፍጹም ነን በእግዚአብሔር ፊት። እግዚአብሔር አንድ ልጁን ክርስቶስን እንደሚወድ ያህል እኛን ይወደናል። እሱን እንደሚያከብር ያህል እኛን ያከብረናል። እሱን እንደተቀበለ ያህል እኛን ይቀበለናል። የእሱ ለእኛ ተቆጠረልን። በሰባተኛ ቀን አድቬንቲስት ቤተ ክርስቲያን ልንማረው የሚገባው አንድ ትልቅ ቃል ካለ ተቆጠረለት የሚለውን ነው። አቤት አቤት! እስኪ ተመልከቱት። ወደ ሮሜ ገብታችሁ ተቆጠረልን። ክርስቶስ የእኛን ወሰደ። እሱ የእኛ የእሱን ለእኛ ሰጠን። በእሱ የተነሳ ሙሉ ነን፣ ሙሉ ነን። እና ብዙ ሰዎች በሚጸልዩበት ጊዜ እኔ እንደዚህ አለው፣ እኔ እንደዚህ አለው፣ እኔ እንደዚህ አለው፣ እንደዚህ አለው ሰው ነው መምጣት አይገባኝም አምላኬ ከአንተ ብለው ይጸልያሉ። እነሱ መንቀፌ ሳይሆን ነገር ግን እኔ የማመሰግነው አንድ ሲስተር አስካለ ጆርጅ የምትባል የተወደደች እህት አለችን። እዛ አሜሪካ ብዙ ቆይታ አሁን ኢትዮጵያ ነው ያለችው። ሁልጊዜ ጸሎቷን በምጸልይበት ጊዜ መጀመሪያው ቃል እነዚህ እግዚአብሔር አምላክ ልጆች ስለሆን እናመሰግናለን ትላለች። ይሄ ነው ልጆቹ ነን፣ ሙሉ ነን፣ ፍጹም ነን። የእሱ ለእኛ ተቆጠረልን፣ በእሱ የተነሳ እናንተ ሙሉ ሆናችኋል ይላል እና እዚሁ ቆላሲያስ 1:10 ላይ ስለዚህ ሙሉነታችን ፍጹምነታችን ከእሱ የመነጨን እንጂ የራሳችን የለን። የእኛን ወስዶ የእሱ ሰጠን። ስሙ ለዘላለም የተከበረ ይሁን። አሜን። በዚህ ላይ አቆማለሁ። ከአሁን በኋላ አልናገርም።
አረ ይቻል። አመሰግናለሁ ፓስተር ተባረኩ። በየትኛውም ሀሳብ መስጠት ይቻላል። ሌላ ሀሳብ የሚሰጥ ሰው አለ? ፍጽምናን በተመለከተ እስቲ ሁላችሁ ምን ይመስላችኋል? ፍጽምና የአንድ ቀን ስራ ነው ወይስ በየቀኑ የምናርግበት ነው? ቅድስና ምን ይመስላችኋል? እስቲ
ሄሎ።
አቤት። አይ ቲንክ ሁለት ድምፅ ሰምቻለሁ። አንዱ ፓስተር አባይ ይመስለኛል። ከዛ ቀጥሎት ፓስተር አባይ ተናገርና ከዛ የሚቀጥለው
ቅድሚያ ለእኔ ነው ወይ ለሌላ ሰው?
መጀመሪያ የሰማሁት ያንተ ድምፅ ነው። ቀጥልና ሌላ የሚናገር ሰው ካለ ይቀጥላል። ፓስተር ቀጥል።
እሺ። እንግዲህ ፍጽምናን በተመለከተ ስንመለከት በአንድ ቀን የሚፈጸም ወይም በአንድ ቀን የምናገኘው ሳይሆን እለት እለት በምናደርገው ጉዞ ወደ ፍጽምና የምንሄድ ነው። ጽድቅ በእምነት አግኝተናል። እንደገና ደግሞ ቅድስና በእምነት እንኖራለን። ፍጽምናን በእምነት እንደርሳለን። ስለዚህ ስቴፕ አለው። ሁሉን ያገኘነው በክርስቶስ ነው። ግን እያደግን እየተለወጥን እየተለወጥን ወደ ፍጽምና የምንደርስበት ሙላት የምንሄድበት ነው። ምክንያቱም ጳውሎስ ሲናገር በፊልጵስዩስ ምዕራፍ 3 ላይ ምንድን ነው የሚለው? ከቁጥር 10 ጀምሮ እንዲህ ይላል፣ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አሁን እንዳገኘው ወይም አሁን ፍጹም እንደሆን አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ ብሎ ይናገራልና አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ ክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ እይዝ ዘንድ እፈጥናለሁ ነው የሚለው። ለመያዝ እየፈጠነ ነው። ወንድሞች ወይ ይላል፣ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ ነው የሚለው እና ሁልጊዜም ወደፊት ልንደርስበት የሚገባውን ሙላት ለመድረስ ሁልጊዜ የምንተጋና የምንጥር ሁልጊዜ በቅድስና የምንመላለስ ሰዎች ስንሆን ወደ ፍጽምና እንደርሳለን። አመሰግናለሁ።
እሺ፣ ተባረክ ፓስተር። ሌላ ሄሎ የሚል ድምፅ ሰምቻለሁ። መቀጠል ይችላሉ? ሰምቼ ነበር ድምፅ። እሺ፣ ሌላ ሀሳብ የሚጨምር ይኖራል? እስቲ ምን ይመስላችሁ? ሁላችሁም ተሳተፉ እስቲ። እሺ ከሌለ አሳመጨመጨ እውነት ነው። ትልቁ ነገር እንደተናገሩት ቅድስና ወይም ፍጽምና በአንድ ቀን እናመጣው አይደለም። ሰዎች ከዚህ በፊት ላይ ሰኞ ላይ እንዳየነው ሰዎች በክርስቶስ መኖርን ሲኖሩ በክርስቶስ በእያንዳንዱ በሚኖራቸው ተሞክሮ ያንን ሲያመጡ ነው። ስለ ክርስቶስ ስናውቅ አይደለ? ጳውሎስ እኮ ስለ ክርስቶስ ሲያውቅ ሌሎችን ሲያስተምር በዛ ውስጥ እንተለማመነው የእግዚአብሔርን ድንቅ ነገር አይተዋል። ሰዎች በህይወታቸው ክርስቶስን ካላዩ እግዚአብሔርን ካላውቁ መጽሐፍ ቅዱስን ሰንበት ትምህርቱን ደግሞ ጥሩ አድርጎ ያስቀምጣል። እኛ በእግዚአብሔር የማንተማመን በእግዚአብሔር ወንጌል ስለሆነ ወንጌል የምስራች ነው እና በእግዚአብሔር የማንተማመን ከሆነ ወደ ፍጽምና አንመጣም። ፍጽምና ቅድስና ማለት ኃጢአትን መተው ነው። በእኛ ይቻላሉ አይቻልም፣ ነገር ግን ፍጹም ሊያደርጋችሁ ይላል። ፍጹም የሚያደርገን የእግዚአብሔር ጸጋ ነው። ሰዎች ደግሞ በእግዚአብሔር ጸጋ መኖር ካለባቸው የእግዚአብሔርን ጸጋ ማወቅ ካለባቸው የእግዚአብሔርን ፈቃድ መጠየቅ ነው፣ እሱም መስማት ነው። የምናውቀው ወንጌል አሁን መጀመሪያ ላይ አንድ ነገር ብያችሁ ነበር። ስለ እውነት እናውቃለን፣ ሰንበት እውነት እንደሆነ እናውቃለን፣ ቅዳሜ እንደሆነ ክርስቶስ እንዳዳነ እናውቃለን፣ እውነት እንደሆነ እናውቃለን። እውነትን ማወቅ ብቻ መናገር ሳይሆን መኖርም ነው። ስለዚህ ስንኖር ኃጢአትን እንድንተው የሚያደርገን የእግዚአብሔር ጸጋ ነው። በዛ በእግዚአብሔር ጸጋ ስንተማመን ፍጹም የሚያደርገን ወደ ቅድስና የሚያመጣን እግዚአብሔር መሆኑን ስንገነዘብ ያኔ ኃጢአትን እንጸየፋለን። ኃጢአት የምንጸየፈው በእሱ ሲሆን ያኔ ደግሞ ከኃጢአት በራቅን ቁጥር በቅድስና እንመጣለን። ክርስትና ማደግ ነው፣ በአንድ የሚመጣ አይደለም። እንወርቃለን፣ እነሳለን። መጽሐፍ ቅዱስ እንደሚነግረን ጻድቅ 70 ጊዜ ይወርቃል፣ 70 ጊዜ ይነሳል። አረ ብዙዎች በመጽሐፍ ቅዱስ የምናውቃቸው ታላላቅ የምንጀግኖች እኮ የወደቁበት ጊዜ ነበር። ነገር ግን ተመልሰው ወደ ክርስቶስ ኢየሱስ ይመጣሉ፣ ክርስቶስ ያነሳል። ያንን ነው ክርስትና ማደግ አለው። ኃጢአትን ካልተጸየፍን ነገር ግን በእያንዳንዱ ቀን በኃጢአት የምንኖር ከሆነ ቅድስና አይኖርም፣ እግዚአብሔርም ከኛ ጋር አይሆንም። ነገር ግን እኛ ራሳችንን ወደ ክርስቶስ ባመጣን ቁጥር፣ ኃጢአተኝነታችንን በተረዳን ቁጥር፣ በነገራችን ላይ ብዙ የትንቢት መንፈስ ስናነብ እንደሚል እናገኛለን። ሰዎች ወደ ቅድስና በመጡ ቁጥር፣ ኃጢአትን በተጸየፉ ቁጥር የሚገባቸው ነገር ቢኖር ኃጢአተኛ መሆናቸውን ነው። አለማወቃችን ነው የምንረዳው። የክርስቶስ ጽድቅ ከኛ ጋር መሆን የምናውቀው በደንብ ክርስቶስ ከገባን፣ በደንብ ወንጌል ከገባን ኃጢአተኛነታችን ብቻ ነው የምንረዳው። ያኔ የእግዚአብሔር ትልቅ እንደሆነ ራሳችንን ዝቅ እንድናደርግ ነው። ያ ደግሞ አንዱ የወንጌል ስራ ነው። አንዱ የእግዚአብሔር ቃል ትልቁ የማያውቀውን ሰው አዋቂ ማድረግ ነው፣ የማይችልን ሰው የሚችል ማድረግ ነው። መጀመሪያ ላይ እንዳልኳቸው እነ ሉቃስ እኮ አይሁዳዊ አይደለም፣ ጳውሎስ ከእስራኤል ወገን አይደለም። ነገር ግን እንዴት አድርጎ እግዚአብሔር እንደሰራው እናውቃለን። እንዴት አድርጎ እስከ መጨረሻ ፍጹም አድርጎ እንዳቆመ፣ ይሄ የሚቻለው የእግዚአብሔር ኃይል ብቻ ነው። ወደ ቅድስና የምንመጣው በእያንዳንዱ በየቀን ለኑሯችን ነው፣ እድገት ነው። ዛሬ ከአንደኛ ክፍል ጀምረን መማር እስከምንገባው እንደሄድን ሁሉ ክርስትናም በዛ ነው። በተሞክሮ የምናመጣ ነው፣ ከእግዚአብሔር ጋር በሆንም በማደግ የምናመጣ ነው። የማያድግ ክርስቲያን ከሆነ እውነት አይገባውም። የማናድግ ከሆነ በፍጹምና የማንመጣ ከሆነ ክርስቶስንም አናውቀውም። ክርስቶስን አውቃለሁ ወንጌል ገብቶኛል ስንል በቅድስናም እየኖርን ነው። የሚያኖረኝን እግዚአብሔር ሳይ ነው፣ ፍጹም የሚያደርገኝ እግዚአብሔር ስለሆነ ስረዳ ነው ነው እና ይህንን ለማለት ፈልጌ ነው። ሰንበት ትምህርቱ የሚያስቀምጠው ሙሉ የሚያደርግ እግዚአብሔር ነው። ያ ሙሉነቱን ከተገነዘብ ነው በእኛ ውስጥ የሚሰራው እሱ መሆኑን ካወቅን ሙሉ አድርጎ ሊያቆመን የሚችል ከኃጢአት በላይ የሚያደርገን እሱ ነው የሚል ሀሳብ አለው ነው። ሮጋይ ስንገባ ይህንን ፍጹም ከሆንን ቅዱሳን ከሆንን ኃጢአትን ከጸየፍን ሙሉ የሚያደርገና የሚያስችለን ክርስቶስ ኢየሱስ እግዚአብሔር መሆኑን ካወቅን ደግሞ በእግዚአብሔር መኖርን እንማራለን። ሮ ላይ የምናገኘው ይህ ነው፣ በክርስቶስ መኖር፣ በእግዚአብሔር መኖር። አንድ ሰው በክርስቶስ መኖር ሲል ምን ማለት ነው? ራሳችንን ሁሉ ከእሱ ጋር ማስገዛት ማለት፣ እንደሱ ፍቃድ መጓዝ ማለት ነው። አሁን ሰዎች ሁለቱም ፓስተሮች እንደተናገሩት ሰዎች በራሳቸው ይቻላሉ አይቻልም። ነገር ግን የሚያስችለኝን ካየው ስንጸልይ እኮ እግዚአብሔር አምላክ አቅም የለኝም፣ አቅም ሆነኝ፣ እውቀት የለኝም፣ እውቀት ሆነኝ። ያኔ እግዚአብሔር በእኔ ውስጥ ይሰራል፣ ያኔ እግዚአብሔር በእናንተ ይሰራል። አለበለዚያማ መኖር አንችልም። የሚያኖረውን ስናውቅ አይደለ? ቅዳሴ መዝሙራችን ላይ ስለ ነገ ምንም የማውቀው ነገር የለም ይላል። ነገር ግን የሚያውቀውን አውቃለሁ። ፍጹም የሚያደርገው እግዚአብሔርን ካወቅን፣ ሙሉ የሚያደርገው እግዚአብሔር መሆኑን ካወቅን ሙሉ አድርጎ ያቆመናል። ያኔ ሙሉ አድርጎ ካቆምን እንደ እግዚአብሔር ፈቃድ እንኖራለን። ሮብ ላይ የምናገኘው ሀሳብ ይሄ ነው፣ ለእግዚአብሔር መኖር፣ እንደ ቅድስና መኖር። እኔና እናንተ ዛሬ የክተት አዋጅ የታወጀበት ዘመን ላይ ነን ያለ ነው፣ የመጨረሻ ዘመን ላይ ነው ያለ ነው። ለክርስቶስ መኖር ስንል ይህን ሁሉ ይጨምራል። ክርስቶስ በቅርብ ይመጣል። ሮብ ላይ ሀሳቡ ያስቀምጣል። በቅርብ እርግጠኛ ነኝ ሁላችሁም አይናችን ስር ብዙ ነገሮች እንዳያችሁ ገምታለሁ። እኔ አንዳንዴ አመሻለሁ እና ለሊት ሳመሽ ከነቸው እንደሚነጋ አላቀምና ራሴን ጠየቅኩ እንዴ እውነት ክርስቶስ ሊመጣ ነው በዛት መሸን ያልኩና በጣም ደነግጣለሁ እናንተ ማስተውላችኋል ብዬ አስባለሁ ጦርነቱን ሁሉ ሰማላችሁ ጦርነት ምን የጠረ ነገር ይኖራል ምን እናንተ ወደ ፍጹምና መምጣት ይገባን ዘመን ነው ሮብ ላይ የሚያስቀምጠው ነው አይናችንን ሁሉ ወደ ምልክቶቹ እንድናይ ወገኖች እህቶች አባቶች እናቶች ምንም ዘመን የለንም ክርስቶስ ኢየሱስ የጠራ ነው የከተታ አዋጅ ታውጃል ወንጌልን ስበኩ ዛሬ እኮ እኔና እናንተ በተጨመረልን ሰዓት ነው ያለነው ወንጌል ሁሉ አልቋል ብዙ ላይ ስናነብ እኮ እኛ ስላልተዘጋጀን ነው ክርስቶስ ተጨማሪ ሰዓት የሰጠን እንድንጠፋ ስለማይፈልግ ነው የቅድስና እንድንኖር ያላየነው እንድናኖር ታዲያ ይሄንን ሁሉ ምልክት ስናይ ከኔና ከናንተ ምን ይተበቃል ከክርስቶስ ጋር መዋሃድ ነው ወንጌል መስበክ ነው የሶስቱ መልአክ መልእክት ማጣረፍ ነው ዛሬ እኛ ወቅንም አላወቅንም አንዳንዴ ውጭ ሀገር ብዙ ህይወታችን ቢዚ ስለማደርገን አናስተውላቸውም እንጂ እስቲ በደንብ ኢትዮጵያ ሰው ሁሉም በእውነት እንደው አድቬንስ የማይመስሉን ሰዎች ብዙ ሰዎች መጽሐፍን ወስደው ወደ ክርስቶስ ይመጡበት ነው ያለውና የሚያስገርም ክስተት እኔና እናንተ ግን ተኝተናል ሐሙስ ላይ እንደስ እናያለን በጣም አድቬንስቶች ተኝተናል ይናገራል እኮ ክርስቶስ ኢየሱስ አድቬንስቶች ሳይገነዘቡት ሳይረዱት በቤቱ ቁጭ ብለው ከቅዱስ ቅዱሳን ይወጣል ያኔ ፍርድም ከኔና ከናንተ ነው የሚጀምረው ወንጌልን ይዘን እውነትን ይዘን በቅድስና መጓዝ ካቃተን ፍጹም የሚያደርገው እግዚአብሔርን ካልተረዳን ምን ሰብከው ወንጌል ሁሉ ጥቅም የለውም ወገኖቼ የኖህ መርከብ የሰሩ ሰዎች እኮ ደምስ ተከፍሏቸዋል መርከቡን ሰርተውታል ነገር ግን መርከቡ ውስጥ መግባት አልቻሉ አልዳኑም እኔና እናንተ ምናልባት ሁለተኛ ሶስተኛ ጄነሬሽን ይላሉ ብዙ አድቬንስቶችና ከናቴ ካባቴ ከቀድማቴ አድቬንስ ሲሆንኩት ይላሉ ነገር ግን መርከብ ውስጥ መግባት ካልቻለን መጽሐፍ ቅዱስን ብናቀው ቤተክርስቲያን ብንመለስ ጥቅም የለውም ዛሬ የግል ህይወት ነው የሚያስፈልገው የግል ጸሎት ነው የግል ዝግጅት ነው የሚያስፈልገው ወንጌልን መመርመር እውነት ዘመኑን እዩት እስቲ ምን የቀረ ነገር ይኖራል ምናልባት ብዙዎቻችሁ አይታችሁ ሊሆን ይችላል ይሁዳ አዋጅ ራሱ እኮ በየሀገሩ ታውጇል ኢትዮጵያ አድቬንስቶች በጣም እየተቸገሩ ነው ብዙዎች አሜሪካም ብዙ ወደ ቦስተን አካባቢ ተመሰዎች ቸክማት ይችላልላችሁ አሁን ዓለም አቀፍ መሆን ነው የቀረው እንጂ በየሀገራቸው ሰዎች ይሁዳ አዋጅ አወጣው ምናልባት ሰው እየተበቀን ያለን ሰዎች ካለን ክርስቶስ የከተታ አዋጅ አውጇል ሀገራት ጦርነት ሲሆን በህራው ትድርና እንደሚያደርጉ ክርስቶስ ተነሱ ብሏል እኔና እናንተ አይናችንን ሁሉ ማንሳት የለብንም ከመልእክቶቹ ዛሬ በግሩፕ ሆነን ምንጸልይበት አይናችን የምናቀናበት ዘመን ነው ከመቼውም ጊዜ በላይ ከመቼውም እኔ ድሮ ክርስቶስ ይመጣ ሲባል ልጅ ያለው በጣም መስለኝ አሁን ግን አይኔ አየ ጦርነት የጊዜው ፍጥነት ሌሎች ሁሉ ዓለማ የሆነሶቹ ሊና ከመቸው ሰኘተው ቅዳሜ ይመጣል ይላሉ አስተውላችኋል በያስባሉ ምንን ጊዜ የለም እሮብ ላይ ምናገኘው ሐሳብ ይሄ ነው ሐሙስ ላይ ምናገኘው ሐሳብ ይሄ ነው ወገኖቼ ላውዶቅያ ተኝታለች እኛ አድቬንቲስቶች መልእክታለን ምናዳረሰው የሶስቱ መልአክ መልእክት እኮ ከ1840 ጀምሮ ነው መሰበክ የጀመረው አልቋል የቀረ የለም እኔና እናንተ ግን ተኝተናል በእውነት ኤርሊ መሴጅ ላይ ብታነቡ ሰይጣን አድቬንቲስቶች ጋር ሄዳላል እኔማ በሰንበት አላሳስታቸውም እነሱን ቃል በቃል በምንም ነገር አላሳስታቸውም ነገር ግን በገንዘብ በስልጣን ይያልቁ እነሱ ጋር ሄዳላል እነሱ ናቸው በእውነት ቃል በቃል ተጽፏል እነሱ በገንዘብ በስልጣን ይያልቁ ግዚያቸው ንጎት ስለማደርጋቸው እንጂ ስለ ጥራሚማ ያቃሉ ያኔ ሂዱ ብሎ መላእክቶችን ይልካል እኛ ግን ተኝተናል ወገኖቼ ፍርድ ከእና ከናንተ ነው የሚጀምረው ብዙዎች ይላል ብዙዎች እኔና እናንተ መንገድ ዘግተናል እኛስ ካልወጣን ድረስ ዛሬ ብዙዎች እኮ የማይገቡት እኮ ክርስቶስ እንዳይሰናከሉ ያስቀመጣቸው ነው አድቬንቲስትነት አይደለም የትኛውም ሃይማኖት አይደለም ዛሬ በግላችን ልንቆም በቅድስና ልንመላለስ በቅድስና የሚያቆመን የእግዚአብሔር ኃይል ነው ስንቶቻችን በቤተክርስቲያን ቆይተናል እኔ ራሴን አንዳንድ እጠይቃለሁ የተጠራሁበትን ወንጌል ስቼ እጠፋ ይሆን ያኖርከኝ እድሜ ሰጠኸኝ ብዙዎች እኮ በኔ ፈንታ በመድር ላይ ሊኖሩ የሚገባቸው ሰዎች ነበሩ በህይወት የለሉ ግን የነሳ ጊዜ ተጨማሪ ሰጥቶናል እኔ ኳስ ተከታታይ አይደለሁም ነገር ግን ኳስ የሚጫወቱ ሰዎች ሰዓት ካለቀ በኋላ የባከነ ሰዓት ተብሎ ይጨመራል 15 ደቂቃ ደቂቃ የባከነ ሰዓት ተብሎና እኛም በባከነ ሰዓት ነው ያለነው 11ኛው ሰዓት አልቆ 17ኛው ሰዓት አልቆ ክርስቶስ ሰዓት ጨምሮልን ነው ያንን አስተውሎ ነው ይሁን ወገኖች እኔና እናንተ ምን ያክል ዝግጅቶች ነን በቅዳሜ መሰብሰብ ምንድነው ቦታ ስለለም አይደለም እኛ አይናችን ልናቀና ራሳችሁን መዳናችሁን እርግጠኛው ነው በግል እንድንለማመድ ዛሬ ኢንተርኔት አለ ነገ ኢንተርኔት አይደለም መጽሐፉን ስማናገኝበት ነው በቃላችን እናጠናበት ከዚህ በፊት ሰንበት ትምህርት ሐሳብ ሰጥ ምናልባት አንደገ ተናግሬ ነበር ዛሬ በደጉ ቀን ምን እናነበው ዛሬ በደጉ ቀን ቁጭ ብለን ምን ጸልየ ምን እናነበው ቃል ክፉ ቀን ሲመጣ መንፈስ ቅዱስ ያስታውሰናል። እኛ ግን ዝግጁ ልንሆን አስፈላጊ ልናጠና ልናነብ ሰንበት ትምህርቱም አበክሮ የሚናገረው ነው። ከጳውሎስ የምንማረው ይሄንን ነው። ጳውሎስ ወንጌላችን ማፍራት የቻለው እሱ በቅድስና ስለኖረ ነው። ነገር ግን ኃጢአት አለበት ወይ? አዎ። ነገር ግን ኃጢአቱ ፍጹም የሚያደርገው እግዚአብሔር የክርስቶስ ጸጋ እንዳለ ያውቅ ነበር። እኔና እናንተም ይሄንን ነው። መዳናችንን ልክ እንደነው መርከብ መጽሐፍ ቅዱስን ይዘን ክርስቶስ ኢየሱስ መርከባችን ውስጥ መግባት ካልቻለን ጥቅም የለውም። አድቬንስ መሆናችን ጥቅም የለውም። እውነቱን ለመናገርና ያ እኔና እናንተ የተጠራንበት ነው። ክርስቶስ የጠራ ነው። ኑ ብሔራዊ አዋጅ ታውጃል። ወንጌልን ስበኩ፣ ጸልዩ፣ እናንተ ውጡ። እናንተ የክርስቶስን ጦር ዕቃ የተሸከማችሁ ሁሉ ውጡ ይላል። የኔና የእናንተ ድርሻ ይሄ ነው። ራሳችን መውጣት። ሰዓት የለንም። ሁሉንም ነገር ይሁት። እውነቱን ለመናገር ብዙዎች እርግጠኛ ነኝ ከሀገር ቤት ደውለውላችሁናል ብዬ አስባለሁ። ብዙዎች በሰንበት ተቸግረዋል። ቅዳሜ አዋጅ ታውጇል። ምን ቀረን ወገኖቼ? ተሰብስበን የምንጸልይበት የምንወጣበት ያለንን ሁሉ ሽጠን በጸጋው የምንወጣበት ዘመን ነው። እራሳችንን፣ ልጆቻችንን፣ ወንድሞቻችን አይደለም ለራሳችን የምንወጣበት ነው። ላዶቅያ መልክታችን ይሄ ነው። የሶስቱ መላእክት ነው ንውጡ ይላል። እኛ ዛሬ በባቢሎን ውስጥ ተዘፍቀናል። ራሴንም ጠይቃለሁ አንዳንዴ፣ ምን ውስጥ ምን እያደረግኩ ነው? የተጠራሁበት ለዚህ ነው ይላለሁ። በልጅነት የጠራኝ እግዚአብሔር እኔ መጀመሪያ መዳኔን እርግጠኛ ሰው ነው። ፍጹም የሚያደርገኝ እግዚአብሔር እንደሆነ አውቃለሁ። ነገር ግን አንዳንዴ እኛ ፈቃደኛ ካልሆንን ምን ይላል መሰላችሁ? እኛ ፈቃደኛ ካልሆንን አይደለም ወደ ቅድስና ለማምጣት እኛ ይቅር እንድለን የምንጠይቀውን ኃጢአት ብቻ ነው እግዚአብሔር ይቅር የሚለን እንጂ የሰራናቸውን ኃጢአት ይቅር በለን እስካላልነው ድረስ እግዚአብሔር አስገድዶ አያደርግም። ነገር ግን እኛ ይቅር እንድለን እኛ በጠየቅነው ሁሉ የነፃነት አምላክ ስለሆነ ያልጠየቅነውን ኃጢአት ይቅር እንድለን ያልጠየቅነውን ኃጢአት ይቅር አይልም። ኃጢአታችን ደግሞ ይቅር ካልተባለ ሰማይ አንገባም። ስለዚህ ፍቃደኛ ስንሆን ሁሉን ነገር የሚያስችል እግዚአብሔር ነው። ዛሬ እግዚአብሔር ተግቶ እንደሚሰራ ሁሉ ጥላታችንም ይሰራል። ታውቃለህ እኮ ምን ችግር አለው ይላል። አይደለም፣ ጊዜ የለንም። ከኔና ከእናንተ ነው። እኛንን ዛሬ ካልሰራን ቦታውን የምንለቀው ዛሬ ብዙዎች ወንጌልን እየሰሩ ያሉት ቤተክርስቲያን የነበሩ ሰዎች አይደሉም ወገኖች። ከኋላ የመጡ እግዚአብሔር የጠራቸው እንዴት እንደሚጠራ እንዴት ማሳደግ እንዳለበት ያውቃል። ለእነዚህ ደግሞ ሰንበት ትምህርቱ እንደነ ሉቃስ እንደነ ጳውሎስ ያሉ እስራኤላውያን ያልሆኑ አይሁዳዊ ያልሆኑ እነ ረአብ እኮ የእስራኤል ወገን አይደሉም፣ የገባቸው ናቸው። እኔና እናንተ ግን በገባን መኖር መጠን መኖር ካልቻለን በተረዳን መጠን መኖር ካልቻለን ጥቅም የለውም። እርግጠኛ ነን፣ መዳናችንን እርግጠኛ ስንሆን ያኔ የክርስቶስ ጸጋ ያስችለናል የሚል ነው። እስቲ ሀሳብ ጥያቄ ካለ ሰንበት ትምህርቱን ከማጠቃላላችን እና ሰፋ አድርገን ሐሙስ ላይ ከማየታችን በፊት እባካችሁ ሀሳብ ጥያቄ እሰማለሁ። አረ
ጥያቄ አለኝ እኔ።
እሺ ፓስተር፣ ከዛ በፊት ግን ምናልባት ሀሳብ ያለው ሰው ካለ ላስቀድም ፓስተር?
አዎ በደንብ እንጂ።
እሺ ሀሳብ የሚጨምር ሰው ካለ እባካቸው ሀሳብ ስጡ። ይሰማል አይደል? ማርሸት ተሳታፊዎች አለ?
ይሰማል። አዎ ይሰማል።
እስቲ ሀሳብ ስጡ። ምን ይመስላችኋል? እስቲ ዘመኑ እንደታያችሁ ከሌለ ፓስተር ጥያቄዎትን ይቀጥሉና
በደጅ እንደሆነ ቅርብ እንደሆነ እና ነገን በቃ ለዛሬም ዛሬም ተዘጋጅተን መጠበቅ እንዳለብን እለት እለት መጠበቅ እንዳለብን ራሳችን እኮ እኛም ዋስትናችን እኮ ምን ያህል ዋስትና እንዳለን አናውቅም። እግዚአብሔር ግን ሰጠን፣ በሰጠን ጊዜያችን ደስ ብሎን ከእሱ ጋር ቃሉን በማንበብ ከእሱ ጋር በይቅርታ እሱ በሚፈልገው አካሄድ እግዚአብሔርን እያመሰገንን በንስሐ እለት እለት በተሰጠችን ሰዓት ደቂቃ ሁሉ እሱን ማመስገንና ወደ እሱ መቅረብ እንዳለብን። ጊዜው አጭር ነው። ዘመኑን ዋጁ ያለ ጌታ ዘመናችን ስንዋጅ ምጽአቱ በደጅ እንደቀረበ ይነግረናል እና ይሄን እግዚአብሔር እሱ ጋር ህይወታችንን እንድናደርግ ጌታ አምላክ ይርዳን እላለሁ።
ተባረክልኝ። ሌላ ሀሳብ አለ?
እኔ በእውነቱ ሲሆን ይገርመኛል ስትናገሪ እኔ ባዶ ሆንኩ። ራሴን ስመለከተው ምንም ያልተዘጋጀው ነው። ምንም በቤታችን ውስጥ በአድቬንቲስት ማለት ነው በቤታችን ውስጥ ተኝተናል ተይተናል። እንዴት ነው የምንነቃው? እሱን እሱን በእውነት እኔ በጣም መንቃትና ጌታዬን መጠባበቅ እፈልጋለሁ። እንዴት ነው የምነቃው? ምንድን ነው የምሰራው? ጡረታ ላይ ነው ያለሁት። ምንድን ነው የምሰራው? ብቻዬን ቤት ውስጥ ተዘግቻለሁ። መውጣትም አቃተኝ፣ ምክንያቱም አልቻልኩም። አንድ ጊዜ ሁለት ጊዜ ሳው ሰንተር ሄድኩኝ፣ ምንም መናገርም አልቻልኩም። እንዴት ነው የምንነቃው? ሁለተኛ ነገር አሁን የተናገርሽው ኃጢአታችንን ካልተናዘዝን፣ ሳላውቅ የምበድለውን እንዴት አድርጌ ነው የምናዘዘው? እነ ድሮ ጸሎት ሳናውቅ እናደርገውን ኃጢአታችን ይቅርብ ካልተናገር ነው አይሆንም አልሽ አንቺ። ማላውቀው እንዴት ብዬ ልናገር? አላወቅኩም። እና የጠፋሁ ነኝ። ጸልዩ።
እሺ፣ ሌላ ሀሳብ አለ? ቤት ስለሆነ አቤት።
ሀሳብ ነሽ?
እሺ።
እንግዲህ ብዙዎቻችሁ እንደተናገራችሁት ይሄ የመጨረሻ ዘመን ጌታ ሊመጣ ባለበት ጊዜ የተነገሩ ትንቢቶች እየተፈጸሙ ባሉበት ጊዜ ነው ያለ ነው እና በግልም በህብረትም የምንጸልይበት ቃሉን ከበፊት ይልቅ የምንመረምርበት የምንፈትሽበት ጊዜ እንደሆነ ነው የምናስተውለው እና የምንረዳው። አንድ ሰው ሳያውቅ የበደለው እግዚአብሔር ሳናውቅ የበደልነውን እኮ እንደ ኃጢአት የሚቆጥርብን አይደለም። አውቀን የምንበድለውን ነው። ሳናውቅ የበደልነውንማ አላወቅንም። ስናውቅ ከልባችን ነው ንስሐ የምንገባበት። ኦ ጌታ ሆይ ይህንን ለካ ስህተት ነው ያደረግኩት፣ ልክ አይደለሁም እንልበታለን። ነገር ግን አውቀን የሰራ ነው ኃጢአት፣ አውቀን የሰራ ነው ኃጢአት ኃጢአት እንደሆነ ትንሽ በትንሽ ትንሽ በትንሽ ኃጢአትን እየተለማመርን ይሄር ነው ኃጢአት። ያንን ኃጢአት ንስሐ ካልገባንበት አያድነንም። ያ ነው እንደውም መጥፎ። ሳናውቅ የሰራነውማ ስናውቅ ተጸጽተን ነው ንስሐ የምንገባበት። ነገር ግን አውቀን የሰራነውን ንስሐ ያልገባንበትን ኃጢአት እንዴት ልናውቅ እንችላለን? ረጅም ጊዜ የሰራነውን ኃጢአት እኛ በጸሎት ሆነን በእግዚአብሔር ፊት ከልባችን እግዚአብሔርን በምንሻበት ጊዜ መንፈስ ቅዱስ የሰራነውን ስህተት ግልጽ አድርጎ ያቀርብልናል። ያን ጊዜ ኦ ጌታ ሆይ ይቅር በለኝ። እንዲያውም ከአሁን በፊት ተናግሬያለሁ። አንዲት እህት ከወገኖቿ ገንዘብ ተሰጥቷት አስራት ካወጣች በኋላ ወደ ቤተ ክርስቲያን ሳትመልስ እቤት አስቀመጠችው። ካስቀመጠች በኋላ ድንገት በመንግስት የሚከፈል የይዞታ ግብር ሲመጣባት የሁለት ዓመት አንድ ላይ ያንን ብር አንስታ ትከፍልና ሌላ ጊዜ መልሳለሁ ብላ ትከፍላለች። ከዛ በኋላ በረከቷ ሁሉ ጠፋ። ብዙ ስቃይ በዛባት፣ ብዙ ችግር መጣባት። በቸርች ስትጸልይ ጌታ ሆይ ምንድነው ችግሬ? ለምንድነው ሁሉ ችግር የመጣብኝ? ለምንድነው እየተደራረበ እንደዚህ የሚሆንብኝ ብላ እየጸለየች እያለች እግዚአብሔር ልክ በራእይ መልክ አምጥቶ ቁጭ አደረገ። የኔን ሰርቀሻል አለኝ። ምንድነው የሰረቅኩት? አስራት። በግልጽ የወሰድኩትን ቁጭ አደረገልኝ። ከዛ በኋላ ጌታ ሆይ ትክክል ነው፣ ኃጢአትን ሰርቻለሁ፣ እመልሳለሁ ብዬ ያንተን በልቻለሁ። አሁን ግን ገንዘብ የለኝም። ገንዘብ የማገኝበትን መንገድ አንተ ብትከፍትልኝ እመልሳለሁ። እግዚአብሔር ደግሞ ሳይውል ሳያድር ገንዘብ በሰዎች በኩል እንዲሰጣት አደረጋት፣ መለሰች። ስለዚህ የሰራነውን ኃጢአት ስንጸልይ በጾም በጸሎት በቃሉ መሰረት እያነበብን ስንጸልይ እግዚአብሔር የሰራነውን ኃጢአት ያስታውሰናል፣ ንስሐ እንገባለን። ስለዚህ ዋናው ወደ እግዚአብሔር መቅረቡ ነው፣ መጸለዩ ነው፣ ቃሉን ማንበቡ ነው። አመሰግናለሁ።
አሜን ተባረክልኝ ሌላ ሐሳብ ከሌለ ሐሳብ ካለ ሐሳብስትና ካለ ወደ ፓስተር ግርማ ጠይቄ እመጣለሁ የሚጨምረው አለ ሐሳብ መጨመር ይፈልግ ሰው
ጥያቄ የሚጨምራል
እሺ ጥያቄ ፓስተር ግርማ ይጠይቁና ከዛ ሁለት ጥያቄ ይቀበላሉ ፓስተር ግርማ ይቀጥሉ ባከው ጥያቄውን ከዛ
ለሷ ድሉልስ የሷ እኔ ጊዜ የሚፈይ ስለሆነ ለሷ ድል እሰጣለሁኝ እንጂ ምናልባት ያንንም ይሆናል የምጠይቀው
እሺ እሺ እህቴ
እሺ እነዛ አስርቱ ቆነጃጅቶች አምስቱ የራሳቸው ዘይት ነበራቸው ሌሎቹ እነዛን ይፈልጉ ነበር እኛ መቼ ነው ያለን ይበቃናል የመንፈስ ቅዱስ ጉዳይ ወይንስ በመጨረሻው ጊዜ ራሱ ነው እግዚአብሔር መንፈሱን የሚያፈስልን ያለ ዘይት እንዳንሆን ወይንስ አሁንም በቤተ ክርስቲያን በሙላት በግል ነው መጠየቅ ያለብን ምንድን ነው የምናደርገው ስለ መንፈስ ቅዱስ ሙላት
እሺ ከሰንበት ትምህርት ወጣ ላይ ሐሳብ ነው ግን ጠቃጭር አልጎ ይመለስካል
እግዚአብሔር ይመስገን ስለመጻፉ ብዙ ነው ያስተማረኝ ይሄ ከመጻፉ ጋር የተያያዘም ስለመሰለኝ ነው
አይ ጥሩ ነው ሰፋ ያለ ሐሳብ ይፈልጋል ነው እንጂ ሐሳቡን ሰጥበታለን ጥሩ ጥያቄ ነው ለተለመናገር እስቲ አጠራ አልጎ ይመለስ ይኖራል እኔ ሐሳብ ከመስጠቴ በፊት እሺ ሰፋ ያለ ሐሳብ ስለሚፈልግ ነው እንጂ ከሰንበት ትምህርት ጋር ይገናኛል በነገራችን ላይ ከዚህ በፊት እንዳልነው ክርስትና ማለት ስለሆነ ሰዎች እግዚአብሔር ሰዓቱ ሲደርስ ቀድም ብለናል የእግዚአብሔርን ድምጽ የሚሰሙ ሰዎች በእግዚአብሔር የኖሩ ብቻ ናቸው እግዚአብሔርን ድምጽ የሚለዩት እንደምናስታውሰው አዳም ኃጢያት ከሰራ በኋላ እኮ አዳም ሲለው የእግዚአብሔር ድምጽ መሆኑን ያውቃል አይደለ መንፈስ ቅዱስን በውስጣቸው እንዳቁ የሚገነዘቡ ሰዎች ከእግዚአብሔር ጋር ሆኖ ብቻ ናቸው አይደለ ከእግዚአብሔር ጋር ካልሆን መንፈስ ቅዱስ እየሰራ እንደሆነ መቋን እንገነዘብ ምክንያቱም የመጀመሪያው መንፈስ ቅዱስ ወርዷል በዛ ውስጥ ራሳቸውን ያገኙ ሰዎች የሚጸልዩ ሰዎች መንፈስ ቅዱስ ከነሱ ጋር ይሆናል እንደምናስታውሰው መጨረሻ ዘመን ድረስ ራሱ እግዚአብሔር ሲያዘጋጀን ዝም ብሎም አይደለም የሚሰጠው ነገር ግን ራሳችን በቅድስና ስንሆን ቅድም መጀመሪያም ለቅድስና የማድረግ ሲሆን ሰዎች ከእግዚአብሔር ጋር ራሳቸውን ባቀናኙ ቁጥር እግዚአብሔር ኃይል ይሰጣቸዋል እውነትን ይረዳሉ ኃጢያትን ወደ መጽሐፍ ይመጣሉ አሁን እኮ ሰዓቱ ሲደርስ ወንጌል በደንብ ሲቀጣጠል እኮ ያኔ ራሱ የሚሰራው መንፈስ ቅዱስ ነው ነገር ግን ምን ለሆነ ሰዎች እውነትን ሲረዱ ነው ቤተክርስቲያንን ብንኖር መንፈስ ቅዱስን ቢወርድ እኮ እኛ ካልተገነዘብን ሁሉም ሰው ላይ አይወርድም የሚያቁ በክርስቶስ የሚኖሩ ናቸው በመጀመሪያው የሚኖሩ የሚጸልዩ ቅድም ፓስተር አባ ጥሩፈ ነገር እራሳቸውን በክርስቶስ የሚያደርጉ ሰዎች ሁሌም ከክርስቶስ ጋር ያን እነዛን ሰዎች ይመርጣል ለወንጌል ያዳር ታላቁ ጭወት አሁን ሰፊ ሐሳብ ስለሚፈልግ ነው እንጂ ታላቁ ጭወት የሚባል ይሄ ታላቁ ጭወት ማለት ወንጌል እስከ መጨረሻ የሚዳረስበት ማለት ያ ሲደርስ መንፈስ ቅዱስ ይወርዳል ለሁሉም ግን አይወርድም ለተጠሩ ሰዎች ያ ማለት እነማን ይጠራሉ እራሳቸውን ከእግዚአብሔር ጋር ያደረጉ አድቨንቲስት ቢሆን ቅድም ብያቸዋለሁ ሰዎች ገና እሁድ አወጅ ነው እያሉ የሚጠብቁ ሰዎች ምጣቱን አቅንተው የማያዩ ሰዎች የማይመለከቱ ሰዎች እነሱን አይመለከቱም ነገር ግን ራሳቸውን የሚያዘጋጁ በየቀኑ ተመክሮ ያላቸው መንፈስ ቅዱስ በእነሱ ይወርዳል ምጻቱን ይመለከታሉ እግዚአብሔር እኮ ከተታወጃ ወጃለው ውጡ ብሏል ስንወጣ ስንጸልይ ግን መንፈስ አቀም ይሆናል እነዛ ሰዎች እኮ ነዳጅ ማለት እኮ ያላቸው እውነት ነው ወንጌል ነው የሚያቆያቸው እኔና እናንተ ለምጻት የሚያቆየን ቅድስናችን በክርስቶስ ስንሆን ራሱ ይጠራናል እኛ እንጮሃለን ኃይል ከኛ አይደለም ሰፊ ስለሚፈልግ ነው እንጂ ይሄ ታላቁ ጭወት ይባል ታላቁ ጭወት ማለት በመጨረሻ ዘመን ሲታወጅ አሁን አራተኛው መልአክ አለ አሁን ሰፋ ራይ ወደ ስለሚወስደን ብየ ነው ያኔ ሲሆን ሁሉም ወንጌል ሁሉ ለዓለም መዳረስ ሲሆን ያኔ መንፈስ ቅዱስ ከወረደ በኋላ የተገነዘቡት ናቸው የሚጮሁት የሶስቱ መልአክ መልእክት የሚያዳርሱ ሰዎች ዛሬ በዛው ውስጥ ያለመዱ ናቸው ሁሉም ሰው እኮ እድሉን ያገኝ እድል ተሰጥቶናል ግን ምርጫችን ካልሆነ እግዚአብሔር አይጠራንም ጤናችንን ራሳችንን በወንጌል የተጠሩ ሰዎች ራሳቸውን ያለማመሩ ሰዎች እግዚአብሔር ዘመኑን ይዋጃሉ ዛሬ እኮ ዘመኑን አልዋጀን ብዙዎች ገንዘብን ይሰበስባሉ ያል ብዙዎች ሀብት መኪና ይገዛሉ ያል ግን ንብረታቸው መቼ መሸጥ እንዳለባቸው የማያውቁ አድቬንቲስቶች ብዙ ውድቃ ይዘው የሚቀመጡ አድቬንቲስቶች ጸልየው መቼ መሸጥ እንዳለባቸው ሽጦ መውጣት አለባቸው ይላል ያኔ ነው እነዛ ሰዎች ናቸው ወንጌል የሚያዩት ዛሬ እኔና እናንተ ከተንበረከክን መንፈስ ቅዱስ እናያለን ካልኖርን ግን መንፈስ ቅዱስ አናይም ቢወርድም እኮ አንመለከትም ካልኖርንበት ብዙዎች እኮ ዛሬ እስቲ የምታውቋቸው ሰዎች ብዙዎች እኮ ለወንጌል ሰበብ ያላቸውን ሁሉ ሽጠው ለወንጌል ወጥተዋል የተጠሩ ሰዎች አሉ እኔና እናንተ ግን መጠራታችን ካላዳመጥን መንፈስ ቅዱስ ማናየም የእግዚአብሔርን ድምፅ የሚሰማ እግዚአብሔርን የሚያውቅ ብቻ ነው በጎቼ ድምፅ የሚሰማ ይላል በጎቹ ካልሆን በምን እንረዳለን ቢወርድም እኮ አንገነዘብም ዛሬ በመጀመሪያው መንፈስ ቅዱስ ሙላት የሚለማመዱ ሰዎች መንፈስ ቅዱስ ይወርዳል ጊዜው ሲደርስ በታላቁ ጩኸት ወንጌል ሲሰበክ ያኔ ዓለም ሁሉ ሲቀጣጠል ያኔ የሚቀሩ ጥቂቶች ናቸው ከነዛ ውስጥ ለመሆን እኔና እናንተ ራሳችን በየቀኑ ተመክሮ የሌለው ሰው ከእግዚአብሔር ጋር ተመክሮ የሌለው ሰው እግዚአብሔር ድምፅ አይሰማም መንፈስ ቅዱስ እንዳለ ማይረዳ ሰፋ ለጥናት ሰፋ ለዝርዝር ስለሚፈልግ ነው ያሳጠርኩት እንጂ ብዙ ወቅቶች ሲደርስ አሁን ደርሷል ያኔ ነው አሁን እኮ መንፈስ ቅዱስ ያለ መንፈስ ቅዱስ ወንጌል መስበክ አይቻልም ጥሪ ደርሷቸው የወጡ ሰዎች አሉ የሚሰብኩ እኔና እናንተ ድምፃችን እንድናወጣ ይፈልጋል መቼ ንብረታችን መሸጥ ያለብን መቼ መውጣት ያለብን አሁን ነው ከእግዚአብሔር ጋር በመጸለይ እግዚአብሔር ምሪትን ይሰጣል ምሪት ሲሰጠን ነው ብዙ ነገሮች አሉ እኔና እናንተ ልንመረምር ልናጠና እጃችን ላይ ያለ መጽሐፍ እንኳን ማንመረምር ከሆነ ቁጭ ብለናል እኮ አልቋል እኮ ጊዜ የለም ከገባን ግን አሁን ራስ መንፈስ ቅዱስ የጠራ እንደሆነ ጊዜ ሲጨመርልን እኔ ከዚህ በኋላ ያለውን አላውቅም ዛሬ ይሄን ቀን ሲሰጠኝ እንድድን ስለሚፈልግ እናንተ እንድናይ እንድንመረምር መንፈስ ቅዱስ አሁን አለ አዎ ግን የበለጠ ደግሞ ታላቁ ጩኸት ሲመጣ ዓለም ሁሉ ይሄ እኛ ወደ ምንሳደድበት ሰንደሎ ሲመጣ ሰንደሎ አገር አቀፍ መሆን ዓለም አቀፍ መሆን ብቻ ነው የቀረው በደንብ ዳንኤልን አንብቡት በዛው አጋጣሚ ዳንኤል 11 በደንብ ስታነቡ ሁሉም ያልቃል ያኔ ዓለም አቀፍ ሲሆን ክርስቲያኖች ሁሉ ቅዳሜ መግዛት ሳይቻል ሲቀር አሁን በየአገሩ ተውጇል ስንቶቻችሁ እንዳስተዋላችሁ ያኔ ግን ዓለም አቀፍ ሲሆን ሁለት እምነት ብቻ ነው የሚኖረው አድቬንቲስትና ሌላ ከሁለት ሃይማኖቶች ሌላ አይኖርም ያኔ መንፈስ ቅዱስ ወርዳ ዓለም ሁሉ ማቴዎስ 4 ላይ ማንንም ሳይሰማ ማንንም ወንጌልን ሳይሰማ እንዳይድን ብቻ ሲሆን ያኔ ሁሉም ይሰራጫል ያኔ ለሐዋርያት የተሰጠው መንፈስ ሁሉ በሰፊው ይሰራጫል በግል ግን ደግሞ መንፈስ ቅዱስ እግዚአብሔር ለሰዎች ይሰጣል ጥሪያቸውን ያስነሳል በግልም አለ በህብረትም ይሰጣል የሚል ነው እኔ አጠራርጌ ነው ሐሳብ የሰጠውኝ ሰፋ ያለ ሐሳብ ነው የሚጨምር ሐሳብ ካለ ጥያቄ ትንሽ ሞክር ያለው
በጣም ግሩም ነው እግዚአብሔር ይባርክሽ በዛሬ በጣም ነው ይባርክሽ በሁሉ ተባረክ
እሺ ጊዜ ስለሚጠብን ነው እንጂ ሌላ ቀን ሰፊ መስጠት ይቻላል አቤት ለደቂቃን ያለን ፓስተር አባይሽ አንድ ደቂቃ ወሰድና
ጥሩ ሐሳብ ነው የሰጣሽው እና መንፈስ ቅዱስን መውረድ በተመለከተ አሁን የመጀመሪያው መንፈስ ቅዱስ የሚሰራበት ጊዜ ነው እና መንፈስ ቅዱስ ሁለት አይነት መንፈስ ቅዱስ የለም አንድ መንፈስ ቅዱስ ነው ነገር ግን ይሄ በመጀመሪያው ሐዋርያቶች ዘመን የወረደው መንፈስ ቅዱስ አሁን እየሰራ ያለው መንፈስ ቅዱስ በሁለተኛው ዝናብ ብሎ የሚለው በኃይል የሚሰራበትንና በሙላት ከበፊቱ ይልቅ በአስደናቂ መልኩ የሚሰራበትን ነገር ለመግለጽ ሲፈልግ ነውና እያንዳንዱ ሰው በግል ከክርስቶስ ጋር ባለው ግንኙነት የሚወሰን ይሆናል። ሰው በግሉ ከእግዚአብሔር ጋር ባለው ግንኙነት ጠንካራና እምነቱ ጠለቅ ያለ ሲሆን እግዚአብሔር የልቡን መሻት በማየት ለዛ ሰው የመንፈስ ቅዱስን ኃይል በሱ ላይ በማጽለል መንፈስ ቅዱስ በሙላት እንዲሰራ የዛ ሰው ልብ ክፍት ስለሆነ በዛ ክፍት በሆነው ልብ ውስጥ እግዚአብሔር በኃይል በመንፈስ ቅዱስ ይሰራል እና መንፈስ ቅዱስ ሲወርድ በሰው አይን እንደሚታይ አይደለም በስራው ነው የሚታወቀው በስራው በዛ ሰው ህይወት ላይ በሚያሳየው ለውጥ መንፈስ ቅዱስ በዛ ሰው ላይ እንደወረደና ስራውን እየሰራ እንደሆነ ነው የምናውቀው በተለይ ይሄንን በደንብ ለማወቅ ላስጨናቂው ዘመን መዘጋጀት የሚለውን የትንቢት መንፈስ መጽሐፍ ብታነቡ ግልጽ የሆነ ማብራሪያ አለው አመሰግናለሁ
እሺ ተባረክልኝ ያው ሰዓትም አልቋል እውነት ነው ታላቁ ይሄ ሰፋ ያለ ሐሳብ ስለሆነ ነው እንጂ ሌላ ቀን በደንብ እንትናረጋለን በነገራችን ላይ እግዚአብሔር ሲፈቅድ ዳንኤል ናራይን ወደ አማርኛ እንትያልኩ ነው ለሁላችሁም ለማዳረስ ሞክራለሁ በደንብ ስናይ በጣም
እውነት አንዳንዴ እኔ የሚገርመኝ አንዳንድ መጽሐፎችን ሳነብ በጣም ገርሞኝ ቁጭ የማልበለታል እና የሚገርም ነገሮች እናንብባቸው የትንቢት መንፈስ በደንብ እውነት ይሄ ነው። ሰዓቱ ሲደርስ እግዚአብሔር ያኔ ብዙዎች ገብቷቸው የመጡ ሰዎች አሉ። ሁሉም መልካም ስራ መልካም ጥሪ ከመንፈስ ቅዱስ ነው እና እኔና እናንተ ደግሞ የተጠራንበት ዓለምን እንድናንቀጠቅጥ ነው እና የክተት አዋጅ ደግሞ ይናገራል። የክተት አዋጅ ተጠርተናል፣ ይህን ወንጌል እናንቀጠቅጥ። ያኔ አሁን ፓስተር እንደተናገረው እግዚአብሔር መንፈስን ምንም ሲበት ለአንድ ነገር ነው፣ ለጥሪ ስለሆነ ያኔ ሰዓት ሲደርስ ሁሉም ይንቀጠቀጣል። ይሄን ለማለት ነው። ሐሙስ ላይ ክፍል እንግዲህ አጠቃላይ በዓለም ውስጥ ስንኖር እኛ በዓለም ነን፣ ነገር ግን የተለየ መሆናችን አድቬንቲስትነታችንን ከላውዶቅያ መውጣታችንን የምናየው ይሄ ነው። በዓለም እያለን ነገር ግን የዓለምን ስራ ባለመስ የተለየ እንድንሆን አድቬንቲስትነት መለየትም ስለሆነ መለየት ደግሞ በክርስቶስ ስንኖር ነው። ስንለይ ደግሞ ወንጌላችን ሁሉ የተለየ ነው። ይህንን ደግሞ በደንብ ታላቁ ተጋድሎን አንብቡ፣ ዳንኤልና ራእይን አንብቡ። የመጨረሻ ዘመን አጠቀስን በሙሉ ስናነባቸው ይህንን ሁሉ በጣም እናገኝበታለን። ምንም ጊዜ እንደሌለና እውነት ለመናገር በጣም 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 እውነት ለመናገር እና እንድናነብ ከመቼውም ጊዜ በላይ ጊዜ እንደሌለ እናስተውል ወገኖቼ፣ ከመቼውም ጊዜ በላይ መንፈስ ቅዱስን የምንጠብቅ ሰዎች ካለ ብዙ ጊዜ የሚባል ነው የለንበር ነው አለ ገና ሰንደሎ ገና ነው። መንፈስ ቅዱስ አሁንም እንዳለው መንፈስ ቅዱስ እኛ ካልሆን አንረዳም እየሰራ ያለበታል። እኔ ከእግዚአብሔር ጋር ካልሆን ቢወርድም አንገነዘብም። እና ቅድም እንዳልኳችሁ ኤረር ራይቲንግ ላይ ይላል ክርስቶስ አድቬንቲስቶች ቁጭ ብለው ይላል ቤተክርስቲያን ቁጭ ብለው ከቤተ መቅደስ ከቅዱሰ ቅዱሳን ሲወጣ ተፈጸመ ሲል እንኳን የማያዩ አድቬንቲስቶች አሉ፣ በጣም አዝናለሁ ይላለች። ቁጭ ብለው እየጠበቅ መንፈስ ቅዱስ ይወርዳል እያልን ሰንደይ ብለው እያልን ግን እኛ ጥሎ ይሄዳል እኮ ካልተገነዘብ ነው እየሰራም እንዳለ ካላወቅ ነው። ይህንን ማወቅ ደግሞ በማንበብ እናመጣው ነው። እና ተሰጥቶናል። እንግሊዝኛ ችግር የለብን፣ አማርኛ ችግር የለብን። መንፈስ ቅዱስ ለእኛ ሊያድነን እርግጠኛ ሆኜ የመናገር የምችለው እግዚአብሔር ጥያቄ እንደሆነብን መዳን አልሰጠንም። ምንም አይነት ጥያቄ እንዳይፈጠርብን ይፈልጋል። ያለዛ ደግሞ መፍትሄ ያለው መንፈስ ቅዱስ ሁሌ አእምሯችንን ያደርጋል። እኔና እናንተም የተጠራንበት ይህንን ልናውጅ ነው፣ ልንሰብክ ነው። መዳናችንን ሁሉ ከምን ጊዜውም በላይ በሁለት በሶስቱ ነው በግሩፕ እየጸለይንን ልክ እንደ ሐዋርያት የምንቆይበት ዘመን ነው እና ይህንን ደግሞ ማድረግ የምንችለው ወደ እግዚአብሔር ስንመጣ ነው። እግዚአብሔር ደግሞ የሚያስችል አምላክ ነው እና ሁላችንም ያንን እንዳስችል እግዚአብሔር ሁላችን የሚርዳን። ተባረኩ። ፓስተር ግርማ ይጸልዩልን እና ሰንበት ትምህርት ፕሮግራማችንን እንጨርሳለን። ፓስተር የሚሰማዎት ከሆነ
እጅግ እናመሰግንሃለን። የሰማይ አባታችን ስሟን የዘነጋኋት በካናዳ የምትኖረው እህታችን ላስተማረችን ትምህርት ሁልጊዜ የተዘጋጀች ስለሆነች እና ለእሷ ላመሰግንህ እወዳለሁ እና የተማርነውን ሁሉ ለበረከት አድርግልን። በዚህ ዓለም ውስጥ ያለነው ልክ በሰማይ መላእክት ያንተን ፈቃድ እንደሚፈጽሙ እኛም ደግሞ ያንተን ፈቃድ በመጽሐፍ ቅዱስ ውስጥ የሚገኘውን በአስርቱ ትእዛዛት የሚገኘውን በልዩ ልዩ ስፍራ የሚገኘውን ያንተን ፈቃድ የምንፈጽም እንድንሆን አንተ ረዳን የሰማይ አባታችን እና ህይወታችንን አንተ ለውጥ። እግዚአብሔር ቅዱስ መንፈስ ከመካከላችን እየሰራ ነው፣ እየባረከን ነው። ያ በረከቱ ደግሞ በኃይል እንዲወርድልንና እርስ በርሳችን እንድንዋደድ እና ለእኛ በቀራንዮ የሞተውን ጌታ ሁልጊዜ ከፍ ከፍ እንድናደርግ በእሱ የተነሳ ደግሞ ሙሉ ተቀባይነትን እንዳገኘን ጻድቅ እንደሆንን ሙሉ እንደሆን እንድንገነዘብ አንተ ርዳን። በወንጌል ጌታ ሆይ ደስተኞች እንድንሆን አንተ ርዳን። ከሞት ወደ ህይወት ከጨለማ ወደ ብርሃን ተሸጋገናል በክርስቶስ። በዛ በወንጌል ደስ እንዲለን በእሱ ብቻ እንድንመካ እርዳን። የሚመካ ሁሉ በእግዚአብሔር ይመካል፣ መጽሐፍ ቅዱስ በክርስቶስ ከመጨረሻ ድረስ እንድንመካ አንተ እርዳን። ጸሎታችንን ስማ፣ ምስጋናችንን ተቀበል። ለተቀበልነው በረከት ሁሉ እንደገና ለአንተ ክብርና ምስጋና እንሰጣለን። በክርስቶስ በጌታችን ስም አሜን
አሜን። ተባረኩ ፓስተር። ሁላችሁም ሰላም ዋሉ፣ መልካም ሰንበት።
አሜን አሜን አሜን። እግዚአብሔር ባርክሽ፣ ትካሳይ ጸጋውን ያብዛልሽ፣ አንቺን ቤተሽንም እግዚአብሔር አምላክ ይባርክ። አሜን። እግዚአብሔር አምላክ እንግዲህ በተማርነው ጸንተ መኖር እንድንችል ጌታ አምላክ ይርዳን፣ ጸጋውን ያብዛልን። ፈቃደኛ ሆነሽ ስላወያየሽን
ስለፈቃደኝነት እግዚአብሔር እናመሰግናለን። እንዲሁም ተጨማሪ ሐሳብ በመስጠት ተባበራችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ ላለሁኝ። መልካም ሰንበት፣ እንኳን ደህና መጣችሁ። ዛሬ ሪኮርድ የሚሆነው ቁጥራችን 7101 ነው። የቅዳሜው የቀኑ ፕሮግራማችን ነው። ማርች 28 26 2026 እና አሁን አምላካችን አመስግኖት የሚለውን እህታችን መዓዛ ትዘምርልናለች። ከዛም መግቢያ ዛሬ በቃል የሚያገለግለን ወንድማችን ተስፋ መኮንን ነው። ከዛም እሱ ጸሎት ያደርግልናል። ጌታ ይባርካችሁ።
አመስግኑ በምድር ያላችሁ ሁሉ የሰማይ ሰራዊት ደግሞ ስላሴንም አወድሱ አሜን
አሜን። በዘላለማዊ ፍቅር የወደድከን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። በእጆችህ ፈጠርከን፣ በኤደን ገነት አስቀመጥከን። ነገር ግን የሰው ልጅ የሰጠውን መመሪያ ለመጠበቅ ባለመቻሉ ኃጢአት ወደዚህ ዓለም ገባ። እንደገና ደግሞ ይህን ኃጢአት ለመክፈል ደግሞ አንድ ልጅህን ሰማያን ባዶ አድርገህ ሰጠ እኛን ለማዳን። ስለዚህ ስለ ታላቁ ፍቅርህ እጅግ አድርገን እናመሰግንሃለን። በዚህ ሰዓት ደግሞ እኔና ወገኖችህ ወደፊትህ ቀርበናል። እግዚአብሔር ሆይ ምንም ይዘነው የመጣ ነው የለም ከኃጢአት በስተቀር። ኃጢአት፣ በደል፣ አመጻችን፣ ድካማችን ሁሉ ይቅር በለህ እግዚአብሔር አምላክ ሆይ በጸጋህ ተቀበለን ዘንድ አምልኳችን ትባረክ ዘንድ በጌታ ስም እለምንሃለሁ። እኔንም የምናገረውን ቃል ትሰጠኝ ዘንድ ጸልያለሁ። እግዚአብሔር ሆይ በዚህ ቴሌኮንፈረንስ የሚያዳምጡትን ሁሉ ደግሞ ትባርካቸው ዘንድ እግዚአብሔር ሆይ አንተ በመንፈስ ትጎበኛቸው ዘንድ ጸልያለሁ። ይህ ቀን የበረከት ቀን ይሁንልን፣ የመታደስ ቀን ይሁንልን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን።
አሜን አሜን አሜን። እግዚአብሔር ባርካችሁ፣ ጸጋውን ያብዛላችሁ። ከዚህ ቀጥሎ የስጦታ ጥቅስና ጸሎት የሚደረግበት ጊዜ ነው። አስራታችን ስጦታችንን ወዳለንበት ወደምንሄድበት ቤተክርስቲያን እንሰጣለን። ሻሎም ስጦታ ትቀበላለች። እንግዲህ ወደ ሻሎምን መስጠት ትችላላችሁ። ከዚህ ቀጥሎ እህታችን ዘመናይ ጥቅስና ጸሎት ታደርግልናለች። ዘመናይ ተረፈ፣ ጌታ ይባርክሽ።
አሜን። መልካም ሰንበት። ለዛሬ አገልግሎት ጥቅስ የማነበው የሚገኘው በመዝሙረ ዳዊት 96:7-8 አነባለሁኝ። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ፣ ለስሙ የሚገባ ክብር ለእግዚአብሔር አምጡ። ቁርባን ያዙ፣ ወደ አደባባይም ግቡ። ዳንኤል እግዚአብሔር አምላካችን ያዘዘንን መስጠት ያለብንን ለጌታ ክብር እንድንሰጥ ሁላችንንም እግዚአብሔር ይርዳን። እንጸልይ። በዘላለም ፍቅር የወደድከን እግዚአብሔር አምላካችንና አባታችን ክብርና ምስጋና ላንተ የሚገባ ተመስገን። እናመሰግናለን ጌታ ሆይ ስለ ቸርነትና ስለ ምሕረትህ፣ ስለ ፍቅርህ፣ ስለምታደርግልን መልካም ነገር ሁሉ ጌታ ሆይ ተመስገን። በአንተ ቸርነትና ጥበቃ ከቀን ወደ ቀን እያሻገርከን ለዚች ደግሞ ለተባረከችው የሰንበት ቀን አብቅተህን በአንድ ላይ ሆነን በዚህ መስመር ደግሞ ቃልህን እያስተማርከን ስላለ ተመስገን። እናመሰግናለን። እግዚአብሔር አባታችን እና አምላካችን አንተ ነኛ ለምድራዊ ህይወታችን የሚያስፈልገንን አትረፍርፈ ሰጠህን ተመስገን። ሰማይ ቤትም እንዳንጎድል በአንድ ልጅህ ደም አነጻህን። ይህንን የሰጠህንን በረከት ደግሞ እንዲሁ በቀላሉ እንዳናየው እግዚአብሔር አባት ክብር ለአንተ ሁሉ መስጠት የሚገባንን መስጠት እንድንችል አንተ እንድትረዳን አባታችን እና አምላካችን ጤና ስራ ጊዜ ሰጠህን። ገንዘባችን ሁሉ ጌታ ሆይ አንተ ሰጠህን። የሰጠህንን ደግሞ ለአንተ መመለስ እንዳለብን ለአንተ ስራ መትጋት መንቃት እንዳለብን በተለያየ መንገድ ያስተማርከን ስላለህ እግዚአብሔር ሆይ ለዛ እጅግ አድርገን እናመሰግናለን። አንድ በኩል ደግሞ ስራህ እንዲፋጠን ለዓለም እንዲደርስ የሚረዳ ደግሞ ጌታ ሆይ በስጦታችን መተባበር እንድንችል ገና ለወደፊቱ ይጎልብናል እያልን በስስት መኖር የምንኖረውን ሁሉ ጌታ ሆይ ልባችን ቀይረ በምንችለው ሁሉ ያንተን ስራ የሚፋጠንበትን መተባበር እንድንችል እግዚአብሔር ሆይ አንተ እንድትረዳን እንለምንሃለን። አባታችን እና አምላካችን እንግዲህ በስካሁኑ ፕሮግራም አብረህን የነበርክ በቀሪውም ደግሞ አንተ እንድትባርከን መስማታችን እንዲሁ በከቱ ለፍርድ እንዳይሆንብን በምንሰማው መኖርና መለወጥ እንድንችል የጣለብንን አዘም ከህይወታችን አንስተን በንቃት አዳምጠን በህይወት ተለውጠን ሁላችንም ለሰማይ ቤት እንድንደርስ አንተ እንድትረዳን ለምናለው። ጸሎታችንንም ስለሰማህ አንተ መስገን ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን።
አሜን አሜን። እግዚአብሔር ባክሽ ዘመን አራት ቁጥር 2 እና 3 አነባለሁ። በኢየሱስም እንዲህ ይላል፣ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እደግመዋለሁ፣ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እግዚአብሔር አምላክ ይባርክ። ከዚህ ቀጥሎ ዝማሬ ነው የሚኖረን። አምላካችን አመስግኑ። ይቅርታ፣ አምላክ ይመስገን የሚለውን ወንድማችን ጋሻው ዘመረውን ቅጁን እንሰማለን። ጌታ ይባርክ።
መስገን ልጁን ስለሰጠን በክቡር ደሙ ደግሞ ስለገዛን፣ ሃሌሉያ ክብር ላንተ፣ ሃሌሉያ አሜን፣ ሃሌሉያ ክብር ላንተ። አድሰን አሁን አምላክ ይመስገን። መንፈስ ለሰጠን ከጨለማ ወደ ብርሃን ስለመራን፣ ሃሌሉያ ክብር ላንተ፣ ሃሌሉያ አሜን፣ ሃሌሉያ ክብር ላንተ። አድሰን አሁን ክብር ምስጋናም ለክርስቶስ ይሁን፣ ከኃጢአታችን ፈጽሞ ስላነጻን። ሃሌሉያ ክብር ላንተ፣ ሃሌሉያ አሜን፣ ሃሌሉያ ክብር ላንተ። አድሰን አሁን ክብር ምስጋና ለአምላካችን ይሁን። አንድ ልጁን ማሳልፎ ስለሰጠን ሃሌሉያ ክብር ላንተ ሃሌሉያ አሜን ሃሌሉያ ክብር ላንተ አድሰናሁን ፍቅርህን አካፍለን ከሰማዩ መንፈስን አውርድልን ሃሌሉያ ክብር ላንተ ሃሌሉያ አሜን ሃሌሉያ ክብር ላንተ አድሰናሁ
አሜን 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 እግዚአብሔር ባርክ ወንድም ጋሻው ጸጋውን ያብዛልህ እሺ አሁን ወደ አገልግሎታችን እንሄዳለን እግዚአብሔርን ቃል ይዘልን የሚመጣው ወንድማችን ተስፋ መኮንን ነው እንኳን ደህና መጣ አርስቱ የቤተ ክርስቲያን ያባሎች ህብረት በሚል አርስት ስብከትን ሰማለን ጌታ ይባርክን ጊዜውን ላንተ ሰጣለሁ
ይሰማል
አዎ ይሰማል።
ድምጼ የሚቀንስ ከሆነ እንትጨምርም ልትነግሩኝ ትችላላችሁ። የኢንተርኔት ጉዳይም ደግሞ ካቋረጠ ትብብራችሁን እጠይቃለሁ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። መግቢያ መዝሙራችን አምላክ እንድናመሰግን እሱም እንዲያድሰን በየጊዜው መታደስ ያስፈልገናል። ስለዚህ የሱን በረከት ሁልጊዜ ልንጠይቅ ይገባናል። እግዚአብሔር ግን እኛን ዋጅቶናል። ስለዚህ ልናመሰግነው ይገባል። ወንድም ጋሻው ላቀረብከው መዝሙር እግዚአብሔር ይስጥልኝ ላለሁ ሰንበት ትምህርት ጥሩ ጊዜ እንደነበራችሁ ገምታለሁ። እዚህኛ ቸርች ነው ሰንበት ትምህርት የነበርኩ። የእናንተ እንዴት እንደነበር አላወኩም። መጨረሻው አካባቢ ነው ፓስተር ሲናገር የመጨረሻውን ብቻ ነው የሰማው። እና እግዚአብሔር ጸንተን እንድንኖር በዚህ ሰንበት ትምህርት በተለይ አሁን በጨረስ ነው በጣም አጥብቆ አስተምሮናል። ምናቀው ጥቅስ ይመስላል ነገር ግን ስናነበው ደግሞ እጅግ በጣም ግሩም የሆነ መልእክት አለው። እና እግዚአብሔር ሊያድሰን ስለፈለገ ነው ይሄን ያሳለፍነው የሰንበት ትምህርት የሰጠን። እኔ ተባርኬበታለሁ። እናንተ ምን ያህል እንደተባረካችሁበት አላቅም። ስለዚህ እግዚአብሔር ይመስገን፣ አምላክ ይመስገን ልጁ ስላደረገን። በዚህ ደግሞ ጸንተን ልንቆም ይገባል። ጸንተን ለመቆም ደግሞ ጌታ ኢየሱስ ክርስቶስ እንደተናገረ በመካከላችን ህብረት እንዲኖር እኔና አብ አንድ እንደሆን እነሱም አንድ እንዲሆኑ ጸልያለሁ ብሎ ለደቀ መዛሙርት የጸለየ ጌታ ዛሬ እኔና እናንተም ህብረታችን አጠንክረን ልንኖር ይገባናል። ስለ ህብረት በማስብበት ጊዜ ያደግኩበት ማህበረሰብ ትዝ ይለኛል። ስራቸውን የሚሰሩ በደቦ ነው። በእኛ አካባቢ ወበራ እንለዋለን፣ ጅጌ ይሉታል በሌላ አካባቢ። በብዙ ቦታዎች ግን ደቦ የሚለው ነው የሚታወቀው። በዛ በሚሰራበት ጊዜ እጅግ ታላቅ ስራ ይሰራል። ብዙ ስራ የሚችለው ከማይችለው ጋር በሚሆንበት ጊዜ ከዛኛው ትምህርት እየወሰደ የበለጠ ኃይልና ጉልበት ያገኛል። ክርስትናችንም እንደዚሁ ነው ብዬ አስባለሁ። በህብረት ስንሆን ብዙ ስራ መስራት እንችላለን። እለታዊ የምግብ አበሳሰላችን የድሮውን የጥንቱን ስናስብ እንኳ እሳት ስናነድ እንጨቶች በአንድ ላይ ወደ እሳቱ ወይም ወደሚነደው እሳት ሲሆኑ እጅግ ታላቅ ብርሃን ይሰጣሉ፣ አገልግሎት ይሰጣሉ። ከሚነዱት እንጨቶች አንዷን ብታወጧት ግን እየጠፋ ትንታግ የምንለውን ወይም ደግሞ ግማሹ የተቃጠለ ተቃጥሎ ያለቀ ግማሹ ደግሞ ገና ያልተቃጠለ ጫፉ ላይ ግን ጥቁር የሆነ ነገር እንጨት ይቀራል ማለት ነው። ወገኖቼ ለብቻ ምንም እንኳን በየግል የምንጠየቅ ብንሆንም በህብረት ስንሄድ ግን ኃይላችን እንደ ንስር እየታደሰ ይሄዳል። ስለዚህ የዛሬው መልእክቴ የሚያተኩረው የቤተ ክርስቲያን አባላት ህብረት በሚለው ነው። ህብረት እንዲኖረን እግዚአብሔር እንዲያስተምረን፣ ለእኔም ለማቀብለው ቃል እግዚአብሔር ከንፈሬን እንዲዳስ፣ ሰሚዎችም ደግሞ መንፈስ እንዲናገራቸው አጭር ጸሎት እናድርግ። በዘላለማዊ ፍቅር የወደድከን እግዚአብሔር አምላክ ሆይ እኔ የሚገባኝ ሰው ሁኜ አይደለም፣ ነገር ግን እግዚአብሔር ሆይ እንደሚገባን እንደ ልጆች እንድንሆን ደግሞ ኃጢአታችን ሁሉ በቀራንዮ መስቀል ስለከፈልክልን ልጅ ተብዬ ልጠራ እንደገናም ደግሞ በዚህ በቀበረው ቦታ ሁኜ ቃልህን እንድናገር መብትን ስለሰጠህን እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ። በዚህ ሰዓት ሁላችንንም ትባርከን ዘንድ እንለምናለሁ። የምናገረውን አንተ አቀብለኝ። እግዚአብሔር ሆይ ደግሞ ጉባኤውን ባርክ። ይህ ቀን የመታደስ ቀን ይሁንልን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። ይሄ ፕሮግራም የኔ አልነበረም። ሐሙስ ማታ ልተኛ ስለ አካባቢ ነው እባክህ ውሰድልን ብላ እህት ዘመናዊ ስትደውልልኝ፣ እንግዲህ እምቢ ማለት ይከብደኛል። ብዙ ጊዜ ደግሞ ልንልም አይገባም። ኤኒዌይ ጌታ ለእኔ ከዚህ በፊት ያስተማረኝን ከዛ ላካፍላችሁ ወደድኩ እና ጊዜው አጭር በመሆኑ ብዙ ዝግጅት ሳይሆን የሰው ዝግጅት እንዳልሆነ አምናለሁ። ደግሞ በዋናነት እግዚአብሔር ያዘጋጀውን እንቀበላለን አብረን። ስለዚህ የዛሬው ሰንበት የአገልግሎት ጥቅስ እንትናችን ትምህርታችን በጣም የሚያተኩረው ሁላችሁም ኤፌሶን ምዕራፍ 4:1-7 ከዛም ደግሞ አልፈን 14ኛውና 15ኛውን እናነባለን። እዛ ላይ እየተመሰረተ ነው የሚሆነው። ኤፌሶን ምዕራፍ 4:1-7 ከዛ ደግሞ 14 እና 15 1-6 ያለውን በቅድሚያ አነባለሁ። ከዛ በኋላ ያሉትን አብረን እናያቸዋለን እየቆየን። እንደዚህ ይላል። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበልኩት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑታንና አገሮች ሁኑ፣ እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁ ጊዜ ወደ አንድ ተስፋ እንደ ተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነትና አንድ ጥምቀት አለ። ከሁሉም በላይ የሆነ በሁሉም የሚሰራ በሁሉ የሚኖር የሁሉም አባት የሆነ አንድ አምላክ አለ ይላል። በጣም የሚገርም ጥቅስ ነው። ብዙ ነገሮችን ያካተተ ነው። ሐዋርያው ጳውሎስ በዚህ ባጭር ቁጥሮች ብዙ ነገሮችን ለመዳሰስ ሞክሯል ወይም ደግሞ ዳስሷልን። የመንፈስን አንድነት አስጠብቆ ለመሄድ እያንዳንዱ የቤተ ክርስቲያን አባላት ገርነትን፣ ጨዋነትን እና ታጋሽነትን ዘወትር ሊተገብርና በሕይወቱ ሊለማመድ ይገባዋል። ወገኖቼ እያንዳንዳችን ገሮች ልንሆን ይገባል። ጨዋነትን፣ አጭበርባሪነት የሌለበትን ወይም ደግሞ የብልጠት ኑሮ የሌለበትን ኑሮ ልንኖር ይገባል። ከዛም በላይ ደግሞ አብረን በምንኖርበት ጊዜ አንዳንድ የማይመቹ ከጓደኛችን ከክርስቲያን እህታችንና ወንድማችን እንኳን የማይመቹ ነገሮች ልናገኝ እንችላለን። በዚህ ጊዜ ደግሞ ታጋሽነትን ታጋሾች ልንሆን ይገባናል። አንዳችን አንዳችንን ልንታገስ ይገባናል። ሁለቱ የማይታገሱ ሰዎች አለመግባባት በሚፈጠሩበት ጊዜ የሚፈጠረውን ችግር ለእናንተ ማስረዳቱ ተገቢ አይመስለኝም። ግን ታጋሽ ከሆነ ግን አንደኛው ቢሳሳት እንኳ አንደኛው የሚያስቆጣ ወይም ደግሞ የሚያናድድ ነገር ቢያደርግ እንኳ ሌላው ታግሶ ማለፍ ይችላል። ነገሩ ሲበርድ ደግሞ ቀስ ብሎ ችግሮቹን በሰላማዊ ሁኔታ መፍታት ይቻላል። ስለዚህ እያንዳንዱ ክርስቲያን ወይም እያንዳንዳችን ገርነትን፣ ጨዋነትን፣ ታጋሽነትን ዘወትር ልንተገብረው የየዕለት ባህሪያችንና ልምዳችን ልናደርገው ይገባል። በነገራችን ላይ ህብረትን የመሰረተው እግዚአብሔር ነው። በአምላክነት ደረጃ ሶስት ስላሴዎች ናቸው። በስራ ግን በዓላማ ግን አንድ ናቸው። በዮሐንስ 10:30 ጌታ ኢየሱስ ለደቀ መዛሙርቱ ሲናገር እኔና አብ አንድ ነን ብሏል። ወገኖቼ እኔና እናንተ ደግሞ አንድ ነን። በማን? በክርስቶስ። የክርስቶስ ልጆች ነን። ባለመታደል ሆኖ ግን ሰይጣን ብዙ መልእክቶችን ያቀብለናል። ከዚህ ነው የመጣን፣ ከዚህ የተወለድ ነው፣ የገሌ ዘር ነው የመሳሰሉትን በችሎታችን በዘር አመጣጣችን በተለያዩ ምክንያቶች ሊከፋፍለን ይሞክራል። ነገር ግን ጌታ ግን እኔና አብ አንድ ነን እንዳለ በክርስቶስ የተወለድን እህቶችና ወንድሞች በክርስቶስ አንድ ነን። ስለዚህ እኛም እንድንላይ ሳይሆን በአንድነት ሆነን በህብረት ሆነን እንድናመልከው ቅዱስ እግዚአብሔር አምላካችን ይፈልጋል። ግጭትን፣ አለመግባባትን ተቋቁመን ከልብ በመነጨ መዋደድ ወይም በፍቅር ተስማምተን እንድንኖር እና ይህን ቅዱስ የሆነ አምልኮ በተቀደሰ ሁኔታ ልናመልከው ጌታ ይፈልጋል። በቁጥር 3 ቅድም ባነበብነው አማኞች አንድነታቸውን በፍቅር መንፈስ ሊያጎለብቱት ይገባል ይላለኝ። አንድነት ሊጎለብት የሚችለው በጠብ አይደለም። በምን ነው? በፍቅር መንፈስ። ወገኖች ክርስቶስ በወደደን መጠን እርስ በርሳችን ልንዋደድ ይገባል። ክርስቶስ የወደደን ደግሞ እስከ ሞት ድረስ ነው። ጥግ የያዘ ፍቅር ነው የእሱ። የእኛ ግን በእውነት ፍቅራችን፣ ግንኙነታችን፣ ኢቭን መግባባታችን ልክ ክርስቶስ በወደደን መጠን ሊሆን ይገባል። የፍቅር አንድነታችንን ይቅርታ፣ የአንድነት መሰረቶች አሉ። አንድነት ለማድረግ ህብረታችን ለማጠንከር ጳውሎስ በቤተ ክርስቲያን አባላት ህብረትን ለማስጠበቅ የሚችሉ አሁን ባነበብናቸው ከኤፌሶን 4:4-6 ብንመለከት ሰባት ነገሮችን በአብይነት ጠቅሶ እናየዋለን። አንደኛው አንድ አካል ይላለኝ። አንድ አካል ቁጥር 4 እና 5 ላይ ያለውን ነው። ኢየሱስ ነው አካላችን። የተወለድ ስንጸልይ እንኳ አባታችን ሆይ ብለን ነው የምንጠራው። ከአንድ አባት የተወለዱ ቤተሰቦች ናቸው። ምንም እንኳ በዘር አመጣጥ ከተለያየ ቦታ ብንመጣም በክርስቶስ በእግዚአብሔር በመንፈስ ቅዱስ አንድ ነን። ከአንድ ዘር የወጣን ነን። ምክንያቱም የተቀበልነው አዳኛችን ወደ አንድ እንድንመጣ ይጋብዘናል። ስለዚህ ጌታ ኢየሱስ ነው። ከጌታ ኢየሱስ የሆን ሁሉ አንድ ነን። በሮሜ ምዕራፍ 12 ቁጥር 4 እና 5 ስለ አካል ብልቶች ይናገራልኝ። ባንድ አካል ብዙ ብልቶች እንዳሉን የብልቶችም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን ይላል። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን ይላል። የሰውነት ክፍሎቻችን እንደ ምሳሌ አድርጎ ነው የተጠቀመው የአንድነታችንን። በቤተ ክርስቲያን ከተለያየ አካባቢ የተለያየ መልክ ይዘን በክርስቶስ አንድ የሆን ሁሉ በአካል ብልቶች ተመስለናል። ራስ፣ እጅ፣ እግር፣ ደረት የመሳሰሉትን መጥቀስ ትችላላችሁ። ወደ ውስጥ ገብተን ደግሞ አጠቃላይ የሰውነት የውስጥ ክፍሎቻችንን ከሴሎች ጀምሮ ማየት እንችላለን። ወደ ሴሎች ስንሄድ እያንዳንዱ ሴል የተለያየ የራሱ የሆነ ድርሻ አለው። የአጥንት ሴል የአጥንት ስራን ይሰራል። የደም ሴል የደም ስራን ይሰራል። የጡንቻ ሴል የጡንቻ ሴልን፣ የነርቭ ሴልም የመሳሰሉትን። በዚህ ጊዜ ብዙ ውስጥ መሄድ አልፈልግም ወደዚህ። ነገር ግን እነዚህ ሁሉ በአንድነት የሚሰሩት ለአንዱ ግለሰብ ለሚያከናውናቸው ስራዎች ነው። ስራቸው የተለያየ ነው፣ አገልግሎታቸው ግን የግለሰቡን ህልውና የሚወክሉ ናቸው ወይም ደግሞ የሚወስኑ ናቸው። አንደኛው የማይሰራ ከሆነ ስንታመም የሚደርስብንን ችግሮች ሁላችንም ከተፈጥሮ ወይም ደግሞ ኃጢአት ካመጣው ችግር የመጡብንን የበሽታ አይነቶች በየጊዜው በተለያየ በአንድም ሆነ በሌላ አይተናቸዋል። ስለዚህ ጤነኛ ሊሆኑ ይገባል እያንዳንዱ የብልት አካሎች። የቤተ ክርስቲያን አባላትም እንደዛ ነው። አንደኛውን ማሳዘን የለብንም። አንደኛው እንዳይሰራ ልናደርገው አይገባም። በመቻቻል በፍቅር ለአንድ ለክርስቶስ ለተጠራንበት ዓላማ ልንሰራ ተጠርተናል። ለተጠራንበት ዓላማ እንድንቆም ነው። ለዚህም እንግዲህ ህብረት ያስፈልገናል። በሁለተኛ ደረጃ አንድ አካልን ካየን ወደ ሁለተኛው ስንሄድ ደግሞ አንድ መንፈስ ይላልኝ። ያም የተቀበልነው መንፈስ ቅዱስን ነው። መንፈስ ቅዱስ ከተለያየ ደረጃ ወይም ደግሞ የተለያዩ ግለሰቦች ብንሆንም አሁንም የተቀበልነው አንድ መንፈስ ነው። መጽሐፍ ቅዱስ የያዛችሁ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ሂደን እናነባለን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 እንደዚህ ይላል፣ አይሁድ ብንሆንም የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል። በጥምቀት ጌታ ኢየሱስ ክርስቶስ በሚጠመቅበት ጊዜ ድምፅ ከሰማይ መጣ፣ በእርግብ መልክ አረፈችበት ይላል። መንፈስ ቅዱስ እግዚአብሔር አብ በዛ የጥምቀት ስነ ስርዓት አብረው እንደነበሩ የምንረዳበት ነው። እኛም ስንጠመቅ እንደዚሁ መንፈስ በመንፈስ ቅዱስ ጥሪ ነው የተጠመቅ ነው። በሶስተኛ ደረጃ ቅድም ባነበበነው ጥቅስ እዛው አንድ ተስፋ ይላል። አንድ ተስፋ ምንድን ነው ተስፋችን? በኤፌሶን ምዕራፍ 4 ቁጥር 4 እስከ 6 ያለው ራሱ የኢየሱስ ክርስቶስ ዳግም ምጻትን ይናገራል። አንድ ተስፋ ነው ያለን። ያም ተስፋ የክርስቶስ ምጻት ነው። ደቀ መዛሙርት ጌታ ኢየሱስን ሲከተሉ ኑረው ከተሰቀለና ከሞተ በኋላ ቆዝመው ሲሄዱ የኤማውስ መንገደኞች በሚሄዱበት ጊዜ መላእክታን ቀርበው ያሏቸውን ታስታውሳላችሁ። ለምን እዚህ ሆናችኋል? ለምን እንደዚህ ሆናችኋል ብለው በጠየቋቸው ጊዜ ታሪኩን ነገሩ። ኢየሱስ እንደዚህ ሲሄድ ያያችሁት እንደገና ተመልሶ ይመጣል ብለው ነው ያበሰሯቸው። እንደገና ይመጣል። ኢየሱስ ይመጣል። ይመጣል። ግን እኔና እናንተ ለሚመጣው ጌታ ህብረታችን አጠንክረን አንዳችን ስንደክም አንዳችን እየተጋገዝ ይሄም እንደዚህ ነው የሚሆን ብለን እየተጽናናን በሚደርሱብን ችግሮች ሁሉ ሳንበገር ህብረታችን አጠንክረን የክርስቶስን ዳግም ምጽአት ልንጠባበቅ ይገባል። ባለመታደል ሆኖ አንዳንድ ነገሮችን ስሰማ መንፈሴ ያዝንብኛል። እኔ በግሌ በተለያየ አለመግባባት ምክንያት ከቤተ ክርስቲያን የሚቀሩ ሰዎች አሉ። በተለያዩ ትንንሽ ምክንያቶች ከጓደኞቻቸው የሚለዩ አሉ። ከራሴ ጨምሮ ማለት ይችላል። ግን እንደነዚህ አይነቶችን ልንቀርፍ ይገባናል ወገኖች። ህብረታችን ልናጠነክር ይገባናል። ምናችን ተነክቶ ነው እኛ በትንሹ የምናኮርፈው? ኢየሱስ እኮ ስንት ነገር ችሎ ነው እኔና እናንተን ያዳነው። ሲሰቅሉት፣ ሲገርፉት፣ ሲተፉበት፣ ሲሰድቡት ሁሉን ችሎ ነው። እኛ ግን የእኔ ክብር እኔ ያልኩት ለምን አልሆነም በሚል ብዙ እንትንላለን። ወገኖች የተጠራ ነው ለታላቅ ተስፋ ነው። በትንሽ ነገር ልንበተን አይገባም። በዚህ አጋጣሚ ወደዚህ ርዕስ ስለገባሁ አንድ ነገር ማለት እፈልጋለሁ። በተለያየ ምክንያት ህብረታችሁን ያፈረሳችሁ ካላችሁ ዛሬውን ጌታ ይናገራችኋል። ህብረታችንን እናድሰው። የምናድሰው ለጌታ ነው፣ ለእኔ አይደለም፣ ለእናንተም አይደለም፣ ለጌታ ነው። በድምቀት ልንሰራ የምንችለውም ደግሞ በህብረት ስንሆን ነው። ስለዚህ በአንዳንድ ቦታዎች በአንድ ላይ እንኳ ማምለክ ሲችሉ በተለያየ ምክንያት አፈግፍገው የተበተኑ እንዳሉ ስሰማ በጣም አዝናለሁ፣ በጣም አዝናለሁ። እና ወገኖች ህብረታችን ልናጠነክር ይገባል። ምክንያቱም የተጠራንበት ለአንድ ተስፋ ነው። የተለያየ አጀንዳ የለንም። በአራተኛ ደረጃ አንድ ጌታ ይላል፣ ያም ጌታ ኢየሱስ ክርስቶስ ነው። ባነበብነው ጥቅስ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ እንደዚህ የሚል እናነባለን። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ስንት ኢየሱስ ክርስቶስ? አንድ። ስንት አምላክ? አንድ። ወገኖች መለያየት ከምን ይመጣል ታዲያ? አንድ አምላክ እያለን አንድ የሆነ አምላክ የጠራን ስለሆነ አንድነት ሊኖረን ይገባል። እዛው ቁጥር 5 ላይ አንድ እምነት ይላል። ዛሬ በዓለማችን ብዙ የእምነት አይነቶች በዶክትሪን ምክንያት ብዙ ተለያይቷል። አምልኳቸው ግን አብዛኛዎቹ አንድ እግዚአብሔርን የሚያመልኩ ግን በዶክትሪን ምክንያት ደግሞ የሚጨምሩበት ነገር አለ። ይሄ ግን ይሄን የሚጨምሩበትን ነገር ትክክል እንዳልሆነ ልንመሰክር የምንችለው እኔና እናንተ አንድ ስንሆን ነው። አንድ ስንሆን ነው። ስለዚህ አንድ እምነት፣ እምነታችንም በእግዚአብሔር ማመን በቅዱስ ቃሉ ማመን ነው፣ ወይም ቅዱስ ቃሉን መጠበቅ ነው። ስለዚህ አንድ እምነት፣ ጥምቀት ሁላችንንም አንድ ጥምቀት ይላል እዚሁ ጥቅስ ላይ። ሁላችንም በተመሳሳይ በጥልቅ ጥምቀት ተጠምቀናል። በቆሎሳይስ ምዕራፍ 2 ቁጥር 12 ቆላሳይስ ምራፍ 2 ቁጥር 12 እንደዚሁ ስለ ጥምቀት የሚናገረው አለ። በጥምቀትም ከክርስቶስ ጋር ተቀበራችሁ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ ስንጠመቅ ምን ጊዜም እይታችን እርሱ ክርስቶስ ነው። ክርስቶስን የተቀበለ ሁሉ በጥምቀት መቀበሉን ያስመሰክራል። ስለዚህ የተጠመቅነው አንድ ጥምቀት ነው። ልንለያይ አይገባም። ህብረታችን ልናጠነክር አይገባም። ሰባተኛው አንድ አምላክ ይላል እዛው ላይ ያም አንድ እግዚአብሔር ነው። ለዚሁም ተጨማሪ ጥቅስ በአንደኛው ቆሮንቶስ ምዕራፍ 8 ቁጥር 6 ላይ እንደዚህ የሚል እናገኛለን። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለኛስ ነገር ሁሉ ከርሱ የሆነ እኛም በርሱ በኩል የሆን አንድ ጌታ ኢየሱስ ክርስቶስ አለን ይላልኝ። ስለዚህ የአንድነትን መንፈስ በአባላት መካከለ ለማስፈን የተወደዳችሁ ወገኖች ገርነትን ጨዋነትን ትግስትና መቻቻልን እያንዳንዳችን ለንፈጽመው የሚገባን ተግባር ነው። ይህም በሁለተኛ ደረጃ ሳይሆን ቅድሚያ ለንሰጠው የሚገባን ሁኔታ ነው። በአንድነት የሚገኙ ጥቅሞች አሉ ብዬ ቀደም እንዳልኳችሁ በህብረት ሲሰሩ ዘመዶቻችን ብዙ ጠቀሜታ ያለው የኢኮኖሚ ገቢ ምንጭ ለማግኘት በሚያደርጉት ጥረት ከፍተኛ ማለትም ለየብቻ ከሚሰሩት ይልቅ በህብረት በሚሰሩበት ጊዜ እጅግ ትልቅ ስራ እንደሚሰሩ ለማየት ሞክረናል። በትንሹ ምሳሌ እኔና እናንተም በህብረት በመንሰራበት ጊዜ ለእምነታችን ወይም ደግሞ ለክርስትናችን ለተጠራንበት ዓላማ የምናገኛቸው ጥቅሞች አሉ። እነሱም ህብረት ያላት ቤተክርስቲያን ለተጠራችበት ተልእኮ ውጤታማ ናት። አስቡ መላእክት ኑሮ እኔ አድቬንቲስት ነኝ ይሄን እምነት እከተላለሁ እንደዚህ ነው ጌታ ኢየሱስን ተቀበል ብለን ከህቶቻችን ከክርስትና ህቶቻችን ወይም ደግሞ ከወንድሞቻችን ጋር ሳንስማማ ያን ግጭትም የሚያቀሰው ወንጀልን እንመስክርለት ብንል ውጤታማ እንሆናለን? ከቶ አይቻለም። አይሰራም። ስለዚህ ለተጠራንበት ተልእኮ ውጤታማ ለመሆን ህብረት ያስፈልገናል። ሌላው በአባላት መካከል ያለው ፍቅር ወይም መተሳሰብ ያድጋል። እንዴት ደስ ይላል። ብዙ ሶሻል አክቲቪቲዎች አሉን በህብረት የምናደርጋቸው። በክርስትና ሂደት ደግሞ በህብረት ስናደርጋቸው ከዛ የበለጠ አሸብርቀው ይታያሉ፣ ይደምቃሉም፣ ያድጋሉ። ስለዚህ በአባላት መካከል ያለው ህብረት ወይም ፍቅር ይዳብራል። ሌላው ለምትሰጠው ምስክርነት ጥንካሬን ታገኛለች። ያ የመጀመሪያው ሌሎችን ለመድረስ ነበር። አሁን ደግሞ ምስክር ለመመስከር ድፍረቱ ይኖረናል። ህብረት ካለን ልዩነቱ ካለስ ለመመስከር እኔ ማን ሁኜ ነው ወደሚል ደረጃ ነው የምንመጣ። ይህን ነገር ሳልፈታው እንዴት ብዬ መሰክራለሁ? ማፈግፈግን ያመጣል፣ ጥንካሬን አያመጣም። ስለዚህ ወገኖች በህብረት ብዙ ጥቅሞችን እናገኛለን። ለምን ሰጠው መስከረነት ጥንካሬን እናገኛለን ሌላው አባላት በድፍረት ልባቸውን ነፍተው መመስከር ይችላሉ ከተሰማራም በኋላም ደግሞ እንቅፋት አይመጣም ለምን እነሱኮ እንደዚህ ናቸው ነው የሚባለው ስለዚህ ጥሩዎች ናቸው መልካም ናቸው ህብረታቸው ደስ ይላል እና ተቃውሞ ምንም እንኳን ጌታላ ለመቀበል የተለያዩ ተቃውሞች ሊመጡ ቢችሉ በአንድነታችን መካከል ባለው የሚያሳፍር ነገር ወደ ኋላ አይመጣብንም ይሄን ስንል ልዩነት አይኖርም ማለት አይደለም ልዩነት ሊመጣ ይችላል አለመግባባት ሊመጣ ይችላል ወገኖች ባንዳካል የተለያዩ ብልቶች እንዳሉ ሁሉ በቤተክርስቲያንም የተለያዩ መክሊት ያላቸው አባላት ይኖራሉ ዚላይ ልንጠነቀቅ የሚገባው ባሉን መክሊቶች እንዳንቆራራ ነው እንዳንቆራራ የተለያዩ መክሊቶች አሉ በዚህ በቴሌኮንፈረንስ ስትዘምሩ ስሰማችሁ እጅግ በጣም ቀናለሁ ደስም ይለኛል የመዝሙር ተሰጥቶ ያላቸው ሰዎች አሉ ይህ መክሊታቸው ነው አገልግሎት ሲወስዱ እጅግ የሚባርኩ መልእክቶችን የሚያቀብሉን አሉ ይህ መክሊታቸው ነው ንቁ ተሳትፎ በማድረግ በፕሮግራም ውስጥ እየገቡ ለአባላቱ ተጨማሪ ማብራሪያ የሚሰጡ እህቶችና ወንድሞች አሉ ይህ መክሊታቸው ነው እነዚህ በአንድ ላይ ሆነው ግን ቴሌኮንፈረንሱን ቴሌኮንፈረንስ እንዲሆን አድርገውታል ውበት ነው ውበት ነው ልዩነታችን ውበት ሊሆን ይገባዋል ውበት ሊሆን ይገባዋል ልዩነታችን ድምቀት ሊሆን ይገባል ለቤተክርስቲያናችን ስለዚህ ልዩነት ተፈጠረ ተብሎ እኔ ይሄን ያደረኩ እንዴት እንደዚህ አይደረግልኝም ልንልበት የምንችለው ነገር አይደለም ያን የሰጠን የመክሊቱ ጌታ የሆነው ጌታ ኢየሱስ ክርስቶስ ነውና ስለዚህ በልዩነት ውስጥ አልፎ አልፎ ችግር በሚመጣበት ጊዜ ግን ለናደርጋቸው የሚገቡን ነገሮች ለማየት ሞክራለሁ ችግር ሲከሰት ወዲያውኑ መዋየት ይኖርብናል ቤተክርስቲያናችን ጥሩ የአድሚኒስትሬሽን መዋቅር ለበለው እንደዛ አይነት ነገር አላት የቤተክርስቲያን ሽማግሌዎች አሉ ዲያቆናት አሉ ለዚህ ጉዳይ የሚቆረቆሩ ግለሰቦች ቀድመው የነቁ ሰዎች አሉ እነዚህ ችግሩን በሚያዩበት ጊዜ በመጀመሪያ ግለሰቡ የችግሩ ባለቤት የሆነው እዚ ላይ ተሳስቻለሁ እዚ ላይ እሷ ተሳስታለች ብሎ ሊያርም ራሱን ሊያርም ሌላውንም ደግሞ በፍቅርና በገርነት ሊያስተካክል ይገባ ከዛ ካለፈ ደግሞ የቤተ ክርስቲያን ሽማግሌ ያለ በእነዚህ ሁኔታዎች ልንፈታው ይገባ ስለዚህ ወዲያውኑ መዋየት ነገሩ የበለጠ ስር እስኪሰድ ድረስ አለመቆየት ይቅርታን መለማመድ ወገኖች ለብዙዎቻችን ሰንሰለት የሆነብን ልበለው በጣም ከባድ የሆነብን ይቅርታን አልተለማመድንም ሁሉ ጊዜ እንጸልየዋለን መተግበር ግን አቅቶናል ዛሬ ግን ልባችን ለጌታ እንስጥ የበደሉንን ይቅር እንደምንል ኃጢአታችን ይቅር በለን ብለን ነው እኮ የምንጸልየው ብለናል ይቅር በለናል በዚህ አክሮፈን የምንለይ ብዙዎች የለንም ይጠቅመናል ብለን የያዝነው የለንም ይህን ግን ወገኖች እላችኋለሁ አሁኑኑ ልባችን ለጌታ እናንበርክክ ይቅርታን ልንለማመድ ይገባናል እርስ በርሳችን መናበብ ይኖርብናል አንዱ ሌላውን ቅንነት በተሞላ መንፈስ ማዳመጥ ይኖርበታል ስለዚህ በአንድነት ተደጋግፈን እንድናድግ እንጂ ቁጥር 14 እና 15 ላይ እናነባለን ያልኳችሁ እዛ ላይ ነው ያለ። በአንድነት ተደጋግፈን እንድናድግ እንጂ ህፃናት እንድንሆን አልተጠራንም ይላል። አልተጠራንም። 15 ነገር ግን እውነትን በፍቅር አያይዘን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ማደግ አለብን ይላል። ስለዚህ ወገኖቼ በዚህ ምድር የእንግድነት ዘመን በምንኖርበት ጊዜ በፍቅር በአንድነት በህብረት ሆነን ለተጠራንበት ዓላማ አንደኛ ራሳችን በሰንበት ትምህርታችንም እንደተማርነው ጸንተን መቆም ይኖርብናል። እንደ ጊዜው መለዋወጥ የለብንም። መጀመሪያ በተጠራንበት ዓላማ ጌታ ኢየሱስ ክርስቶስን ስቀበል ልቤ በጣም የሞቀ ነበር አስታውሳለሁ። ወደኋላ እናንተም እያንዳንዳችሁ ታስታውሳለህ። በተጠራችሁበት ሰዓት የነበራችሁ ፍቅር የጥንቱን ሃይማኖት ስጠኝ የሚለው መዝሙር በጣም ልቤን ይነካኛል። የሌሎቹን አዎ ከኛ የበለጠ የሰሩ አሉ፣ እነሱም በጣም ግሩም። እኔም መጀመሪያ ስቀበለ የነበረኝ የጋለ እምነት ነው የነበረኝ። ስለዚህ የጥንቱን እምነት ይዘን ጠንክረን ለተጠራናበት ዓላማ ልንቆም ይገባል። ስለዚህ በዚህ በተጠራንበት ዓላማ ጸንተን ለመቆም የግል ጥንካሬ የየዕለት የግል ህይወት ውሳኔንና ቁርጠኝነትን ይጠይቃል። ብሎም ደግሞ የእህቶቻችንና የወንድሞቻችን ጉዳይ ደግሞ ግድ ይለናል። ህብረታችን ልናጠነክረው ይገባል። እንደዚህ አይነት ህብረትን አጠንክሮ የሚገኝ ሰው ከቤተ ክርስቲያናችን ይገኛል ወይ? እስቲ ሰው ፈልጉ የምትል አንዲት ትንሽ ግጥም አለችኝ። እሷን አንብቤ ወደ መጨረሻ አመጣለሁ። ርዕሱን አጭር ናት። እስኪ ሰው ፈልጉ ብያለሁ። ማለትም እንደዚህ አይነት ለክርስትና ለራሱም ሆነ ለሌሎች ግድ የሚለው ክርስትናን አጥብቆ የያዘ ክርስቶስን አጥብቆ የያዘ እንደ ክርስቶስ ህይወቱን ያስረከበ ብሎም ደግሞ እንደነ ጳውሎስ እንደ ቀደሙት ነቢያትና ሐዋርያት ጠንክሮ ጸንቶ የሚኖር ሰው በዚህ አለ ወይ? ለእውነት ጸንቶ የሚቆም አለ ወይ? አሁን ክርስትናችን እምነታችን በጣም እያስቸገረን ያለው የላይ ላይ ጨዋታ እየሆነብን ቃሉን እንናገራለን። ወደ ተግባር ስንመጣ ግን የብዙዎቻችን ሲፈተሽ እጠራጠራለሁ። እና አንድ ቀን ቁጭ ብዬ ሳስብ የጻፍኩት ነው። ትንሽ ናት፣ አጭር ነች። እሷን አነባለሁ። እስኪ ሰው ፈልጉ ይላል ርዕስ የሰጠሁት። እናንተ የራሳችሁን ርዕስ ልትሰጡት ትችላላችሁ። አንደበተ ርቱ ቋንቋው ቀጥተኛ ለሌላው አሳቢ ያልሆነ ምቀኛ ለህብረት የሚጥር ያልሆነ ሸረኛ ከሸር ካሉባልታ ከክፋት የራቀ ጉራና ትምክትን በፍጹም የናቀ አውቃለሁኝ ብሎ ያልተመጻደቀ ሁሉንም አክባሪ በሰው የማይኮራ ለፍርድ የማይቸኩል ቃሉ የተገራ ፍቅር ቁም ነገሩ ከወረት የጸዳ በመከራ ሰዓት ወዳጁን ያልከዳ ፈጣሪን አመስጋኝ የሚኖር በወጉ እሱ ነው ሰው ማለት። እስኪ ሰው ፈልጉ። ይህን ሰው መሆን ነው የኔ ምኞቴ። እንደዚህ መኖር ነው የዘወትር ጸሎቴ። እናንተስ ምን ትመኛላችሁ ወንድምና እህቴ? ይህን አይነቱን ሰው ሆኖ ለመኖር በጸጋው ይርዳን ፈጣሪ እግዚአብሔር ይላል። ስለዚህ ለተጠራንበት ዓላማ ጸንተን በመቆም በህብረት በአንድነት በፍቅር ዓላማችን አጽንተን ልንኖር ይገባናል። ልዩነት ሲከሰትብንም ወይም አንዳንድ አለመግባባት ሲከሰቱ በትዕግስትና በመቻቻል እንዲሁም በመደማመጥ እንደ ክርስቲያን ችግሮችን እየፈታን አንድነታችን አጠንክረን መኖር አለብን። ጌታ በቅርብ ይመጣል። የመከሩ ጌታ በቅርብ ይመጣል። በሉቃስ 10:2 ጌታ ኢየሱስ 72ቱን ሰዎች መርጦ ሲልካቸው እንደዚህ አለ፣ መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። ስለዚህ የመከሩን ጌታ ሰራተኞችን ወደ መከሩ ቦታ እንዲልክ ለምኑት ይላል። ወገኖቼ እኔና እናንተ የተጠራ ነው ሌሎችን እንድንጠራ ነው፣ ሌሎችን እንድንጋብዝ ነው። ሌሎችን ለመጋበዝ ራሳችንንም እንደዚሁም ህብረታችንንም አጠንክረን መሆን አለበት። ይህን በምናደርግበት ጊዜ የጌታ መንፈስ ከኛ ጋር ይሆናል፣ ስኬታማም እንሆናለን። ይህን ማድረግ እንድንችል ጌታ በጸጋው ይርዳን። እግዚአብሔር ይስጥልኝ፣ ተባረኩ። ጸሎት ላድርግና እንጸልይ እንጨርስ። በዘላለማዊ ፍቅርህ የወደድከን እግዚአብሔር አምላክ ሆይ በዚህ ሰዓት ራሳችን እንድናይ እግዚአብሔር አምላክ ሆይ በጎናችንና አጠገባችን የሚኖሩትን ደግሞ እርስ በርሳችን መያያዝ እንድንችል እግዚአብሔር ሆይ በዚህ ጊዜ ህብረታችን እንድናጠነክር አስተምረህና በቃልህ መሰረት በተናገርከን መሰረት እግዚአብሔር ሆይ መኖር እንድንችል በጸጋህ እርዳን። አትለየን፣ እኛ ደካማዎች ነን፣ ያንተ መንፈስ ግን ከኛ ጋር ሲሆን እግዚአብሔር ሆይ ሁሉን ማድረግ እንችላለን። ስለዚህ አንተ ደግሞ ቃል ገብተህልናል፣ እስከ ዓለም ፍጻሜ አብሬያችሁ ነኝ ብለሃል። ስለዚህ የገባህልን ተስፋ ቃል እግዚአብሔር ሆይ እንዳይለየን እንለምንሃለን። ስለሰማህን ተመስገን። ስትመጣ ሳለ ይህ ነው አምላካችን ከሚሉት ጋር መሆን እንድንችል እርዳን። ተመስገን። በናዝሬቱ በኢየሱስ ስም አሜን፣
አሜን፣ አሜን። እግዚአብሔር ይባርክ ወንድማችን። ማርሸት ወደ ቤተ ክርስቲያን መሄድ ስለነበረባት እኔ እንድቀበላት ጠይቃኝ እኔ ወስጃለሁኝ። በእውነት ወንድም ተስፋው በጨነቀን ጊዜ ነው የደረስክልንና በጣም እናመሰግንሃለን። እሺ ብለህ በአጭር ጊዜ ውስጥ እንዲህ በጊዜው የሚያስፈልገንን መልእክት እግዚአብሔር ስለሰጠህ በረከቱን ያብዛልህ ጌታ። ለአገልግሎትህም እናመሰግናለን። እሱ አገልግሎትህን ያስፋልህ።
አሜን።
እሺ፣ አሁን መቆየት ትችላለህ ለመዝጊያው ጸሎት ወይስ ሌላ ሰው ልጠይቅ? ወደ ቤተ ክርስቲያን መመለስ አለብህ ብዬ ስላሰብኩ ነው።
ሶሪ ሚውት አድርጌ ነው፣ ይቅርታ። ሶሪ መቆየት እችላለሁ።
እሺ፣ እሺ፣ በጣም ጥሩ። ወንድማችን ጋሻው መለከት ንፉ የሚለውን ይዘምርልንና ከዛ በኋላ ወንድማችን ተስፋው ደግሞ በጸሎት ፕሮግራማችንን ይጨርስልናል።
መለከት ንፉ ሁሉ እስኪሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምርም ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል ተራሮቹ ሜዳም እንዲው ኢየሱስ ዳግም ይመጣል ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ፍጥረቱ ሁሉ ይናገራል ኢየሱስ ዳግም ይመጣል እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል አውሎ ንፋስም ያስታውቀናል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ህዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል ህዝብ ይራወጣል እውቀት ይበዛል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል
ወንድም ተስፋ በጸሎት ጨርሱ
እንጸልይ አው ጌታ ኢየሱስ ክርስቶስ ይመጣል ልጆቹን ሊወስድ ከዚህ ዓለም ጣጣ ሊያሳርፈን ይመጣል ግን እኛ ደግሞ ተዘጋጅተን እንድንጠብቅህ ነቅተን እንድንጠብቅህ እግዚአብሔር ሆይ ዴማስ ዓለምን ወዶ እንደሄደ ዓለምን ወደን እንዳንሄድ እግዚአብሔር ሆይ ኑሯችን ካንተ ጋር እንድናደርግ ጠርተህናል እስከ ሞት ድረስ የታመንክ ሁንክ ብሎ ቃል ይናገራል እግዚአብሔር ሆይ በእምነታችን ጸንተን መቆም እንድንችል እርዳን ለራሳችን ብቻ ሳይሆን ደግሞ እንግዲህ ሂዱና አሕዛብን ሁሉ አስተምሩ አጥምቋቸው ብለህ አዘዝህና ለዚህ ሥራ ደግሞ እግዚአብሔር ሆይ ህብረት ያስፈልገናል አንዳችን ለአንዳችን እግዚአብሔር ሆይ አቅምና ጉልበት ሞራልም እንሆናለን ህመቻችን አንተ ብትሆንም እግዚአብሔር ሆይ እርስ በርሳችን ደግሞ እንድንደጋገፍ እያዘዝከን ነው ስለዚህ ቅዱስ አምላክ ጉዟችን የተሳካ እንዲሆን የእያንዳንዳችን ጽኑ ዓላማና ጽኑ ትኩረት ይጠይቃል በመካከልም ደግሞ እግዚአብሔር ሆይ አለመግባባት በሚፈጠርበት ጊዜ ምክንያቱም ያለንበት ዓለም ዲያብሎስ ያለበት ዓለም እሱም ጥቂት ጊዜ እንደቀረው በማወቅ የሚዋጋነ የውጊያ ስፍራ እንደመሆኑ መጠን ችግር ሲከሰትም ሁልጊዜ መነጽራችን ካንተ ላይ እንዲሆን አንተን እንድንጋብዝ አንተን እንድናስቀድም አንተን እንድንጠራ እግዚአብሔር ሆይ ትረዳን ዘንድ እንለምናሃለን ኢየሱስ በቅርብ ይመጣል በመዝሙር የተገለጹት ሁሉ ምልክቶች ተፈጽመዋል የቀረ ነገር ቢኖር የሰንበት ስደትና ያንተ መምጣት ብቻ ነው ይህ ሲሆን ስታዩ ከበለስ ተማሩ እንዳልክ ምልክቶች ሁሉ ተፈጽመዋል እግዚአብሔር ወይ በግልም በማህበርም እንደ እምነት አማኞች መኖር እንድንችል በጸጋ እርዳን መንፈስ ቅዱስን አስታጥቀን በጌታ በኢየሱስ ስም አሜን
አሜን አሜን። ሁለት ማስታወቂያዎችን እናገራለሁ ከዛ በኋላ ፕሮግራማችንን እንጨርሳለን። አንደኛው ወል መጀመሪያ የዛሬ ተቀዳው ቁጥር 7101 ነው የሚሆነው። ሌላው ማስታወቂያችን የጁላይ 1 ከ1 እስከ 5 ያለው ስብሰባ ነው። እሱንም ሻሎም ቴሌኮንፈረንስ ብላችሁ ፌስቡክ ላይ ገብታችሁ የተለጠፈ ፖስተር አለ። እዛ ላይ ስትነኩት ቀጥታ መመዝገቢያውን ሁሉ ነገር ዘርዝሮ ይነግራችኋል። እኔ ራሴ ገና አርብ ዕለት ነው ያ ሊንክ እንደተጻፈ ያየሁትና እዛ ገብታችሁ ሻሎም ቴሌኮንፈረንስ ብላችሁ ታገኙታላችሁ፣ መመዝገብ ትችላላችሁ። ሌላው ደግሞ ልመና ነው። እዚህ ሻሎም ቴሌኮንፈረንስ ላይ በምናገለግልበት ጊዜ በተቻለን በእንግሊዝኛ እንዳንጠቀም ይሄንን ነው አስታውሱ ተብለናል ሰዎችን። ምክንያቱም እንግሊዝኛ የማይናገሩትን ሰዎች ክብር ለመስጠት እነሱን ወደ ውጪ ለማድረግ ሁላችንም የምናዘጋጀውን ነገር በሙሉ አማርኛ አድርገን እንድንመጣ ይሄንን ጠይቁ ተብለናል። እግዚአብሔር ሁላችሁንም ይባርካችሁ ይጠብቃችሁ። በሰላም ያገናኘን። ደህና ዋሉልኝ።